የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ያልን የተለመደውን የዘወትር ያክብሮት ሰላምታችንን ያስቀደም በቅድሚያ ለኢትዮጵያን የእስልምና እምነት ተከታዮች በሙሉ በስዊድን የኢትዮጵያ አንድነት ሬዲዮ ባለፈው ማክሰኞ ዕለት በኢትዮጵያና በአለም ዙሪያ ለተከበረው የ1440ኛው የኢድ አልፈጥሪ በዓል ምክንያት በማድረግ እንኳን አደረሳችሁ ይላል። ለተቀደሰው የረመዳን ወር የፈጸማችሁትን ጾምና ስግደት አላህ እንደተቀበላችሁ በማመን በድጋሚ ኢድ ሙባረክ እንላለን። ወደ ለቱ ስርጭታችን سنመለስ ደግሞ የዛሬ የሰኔ 2 ቀን 2011 ዓመተ ምህረት ወይንም የጁን 9 2019 ስርጭታችን አብዛኛውን ጊዜ መደብነው ለጥያቄና መልስ ነው። የለቱን እንግዶቻችን ወደ ኋላ ላይ እናስተዋውቃለን። ከውይይቱ በኋላ የኢትዮጵያ አንድነት ሬዲዮ ሳምንታዊ መልእክት ይቀርባል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
አርማጮቻችን በመጋችን ላይ እንደገለጽነው ከጣው ስርጭታችን የተቃለ መጠይቅ ጊዜ ነው። ለዩ ተጋበዝናቸው እንግዶች አሁን በቴሌፎን መስመር ላይ ከኛ ጋር ይገኛሉ። የዛሬው እንግዶቻችን የኢትዮጵያ ባርበኞች ግንባር አባል ናቸው። ራሳቸውን ያስተዋውቃሉ። እስቲ በቅድሚያ እንግዶቼ ለአርማጮቻችን ስማችሁንና የት እንዳላችሁም ብትገልጹ።
እኔ አርበኛ ተፈቷ አጠፋ ጎንደር ነው ያለሁት። አንድ ማርያም ዝራ ባላለው ያለው ጎንደር ነው። በመላታይ አርበኞች ግንባር የሥራ አስፈጻሚ አባል።
እሺ አመሰግናለሁ። እሺ
አላለው በተመጣጣይ የኢትዮጵያ አርበኞች ግንባር ሥራ አስፈጻሚ ነኝ። ያው ጎንደር ነው ያለሁት። አንድ ላይ ያለ ነው።
እሺ እሺ ምንቻችን እንግዲህ ቀጥታ ወደ ምን በዛሬው ለውይይታችን በጋበዝናችሁ መስረብ በሰዓት መገኘታችሁ በአድማጮቻችንና በኢትዮጵያነት ሬዲዮ ዝግጅት ክፍል እንዲሁም በራሴ ስም ምስጋናን እያቀረብኩ ወደ ጥያቄና መልስ እንሸጋገራለን። በቅድሚያ ካሁን ቀደም በጥሩ ወር ይመስለኛል የኢትዮጵያ አርበኞች ግንባር መግለጫዎችን አውጥቶ ነበር ባለ 7 ነጥቦችን ያዘ እና ከነሱ ውስጥ እስቲ ተወሰኑት ምን ያህል እንደተራመዳችሁ በሱ ላይ ውይይትን ጀምርና ወለሎች ወደ ከበደላሉ ነገሮች ውይይቶችን ሻገራለና ከነሱ መካከል አንድ ሁለቱ ነጥቦች ላንሳና በሁለቱ ዙሪያ ተወሰነ አጭር ቆይታ እናድርግ። ምን ይላል መግለጫችሁ ላይ የለውጡ ፋና ወጊ ሆነውን አርበኛ ባስቸኳይ መልሶ ማቋቋም እንዲደረግለት አርበኞች ግንባር አበክሮ ይሰራል። የወታደራዊ ስነ ምግባር ደንብ የታነጸው ሰራዊት ለአማራ ሕዝብ ሰላም መጠበቅ የብረት አጥር እንዲሆንና የተጀመረው ለውጥ ከዳር እንዲደርስ ከክልሉ መንግስት ጋር በመነጋገርና በመወያየት አርበኛው ትጥቅ እንዲታጠቅ የኢትዮጵያ አርበኞች ግንባር ይሰራል ይላል። በዚህ ዙሪያ ላይ ምን ያህል ተሰርቶበታል? እስቲ አርበኛ ክፈተው ባንተ ልጀምር። ይቅርታ እንግዲህ አንተ አንቱ እንደሚለውና እንዳዘብራርክ ደርሶ ልጀምር እስቲ አርበኛ ክፈተው።
በጣም ጥሩ አመድነው። ቅድም እንደገለጽከው የኢትዮጵያ አርበኞች ግንባር አገር ውስጥ አንጠራ የወጥ ከመጣ በኋላ ወጥተን ባህር ዳር የባላ ጉባኤ አድርገናል። በተቃላ ጉባኤው መሰረት ወደ 7 ነጥብ መግለጫዎችን አውጥተናል። ዋናው ምንድነው? ዋናው ነጥብ ምንድነው? የኢትዮጵያ አርበኞች ግንባር አሁን የተፈጠረውን አንጠራዊ ለውጥ ለማስቀጠል ከክልል የመንግስት ጋር በጋራ እንሰራለን የሚለው በተለይ ደግሞ በጸጥታው በኩል ክልላችን በአራቱ ማዕዘን የአደጋ የተደቀነበት ክልል ነው። እዚህ አንጻር ሰላም እና ደህንነት ለማስጠበቅ ከጀነራል አሳምነው ጽጌ ጋር በጎንድ በመሰለፍ ያለውን የአደጋ ለመከላከል ብሎም ሰላሙና ደህንነቱን ለማስጠበቅ ከምንጊዜውም በላይ አሁን የደረሰበት የደህንነት ችግር በጣም ከፍተኛ ስለሆነ እሱን ከጎኑ ቆመን እናስጠብቃለን ነው። በዚህ መሰረት ወደ 200 የሚሆኑ አባሎቻችንን በማሰልጠኛ ገብተው እየሰለጠኑ ይገኛሉ። ሌሎችንም ደረጃ በደረጃ ለማስገባት እቅድ አለን። እንደ ኢትዮጵያ አርበኞች ግንባር በዚህ ደረጃ እየሰራን ያለ ነው። አልፎ አልፎም በተለያዩ አካባቢዎች እየተፈጠሩ ያሉትን ችግሮች እየተከታተልን ያው በኢንፎርሜሽን በተለያየም አብረን እየሰራን ነው የምንገኘው በአሁኑ ሰዓት። ግን ደግሞ እንደ ድርጅት እንደ መንግስት በቅርብ ደረጃ የተያዙ ነገሮች አሉ። እሱ ምንድነው? ከአዴፓ ትክክለኛ ራሱን ሪፎርም ካደረገና ወደ ትክክለኛ ለውጥ አቅጣጫ ከመጣ በዛ መሰረት አብረን እንሰራለን ብለን ወደ ስምምነት እየሄድን ያለናቸው ነገሮች አሉ። መንግስት በራሱ በኩል ኮሚቴዎችን አቋቁሟል፣ አዋጅ ኮሚቴ ለማድረግ እንደገና ደግሞ ሪፎርሙን ለማከተልና ለማስፈጸም መንግስቱን በቅርቡ መግለጫ ያወጣው ነገር አለ። ካላሽ ከታች ለመቀየር ዝግጁ ነን፣ ራሳችንን ለመለወጥ ብለዋል። እንግዲህ በዛ መሰረት ራሳቸውን ሪፎርም አድርገው ከመጡ በቅርቡ እንደ መንግስት ከመንግስት ጋር እንዋሃድበት ሁኔታ ይፈጠራል። አሁን ግን የሕልውና ጉዳይ ነው። የገጠመን ችግር የሕልውና ችግር ነው። እሱን ይህን የሕልውና ችግር በጋራ ሳንገፋፋ ከማንም ጋር በቁርሾን በተለያየ ምክንያትም ሳንገፋፋ ያለውን ያጋጠመን የሕልውና ችግር በኩል ለመጋራት በቁርጠኝነት እየሰራ ነው ያለ ነው በእኛ በኩል። ይህንም መስሎ እንግዲህ ያለው ሁኔታ።
አይ በጣም ጥሩ። እስቲ እንግዲህ አርበኛ አምደ ማርያም የሚጨምሩበት ካለ ትንሽ ሶስት ደቂቃዎች ሀሳብ ይጨምሩበት።
በቅድሚያ አመሰግናለሁ ለዚህ ኢንተርቪው ስለተጋበዝን።
እሺ
እንግዲህ አርበኛ ክፈተው ከተናገረው እኔ የተወሰነ ነገር የምጨምርበት ምንድን ነው፣ እንደሚታወቀው የኢትዮጵያ አርበኞች ግንባር ከ1993 ዓ.ም ጀምሮ ሲታገል የቆየው ለኢትዮጵያ ህዝብ ነው። በአራቱም ማዕዘናት አንዱ የኢትዮጵያ ህዝብ ነበር። እንዳለው አገራዊ አንጻራዊ ለውጥ የሚባለው ነገር እንግዲህ ለውጡ አጠያያቂ ቢሆንም ወደ አገር ቤት ተገባን በኋላ እራሳችን ገምግመናል። ምንድነው ማድረግ ያለብን? ከዚህ በኋላ ለማን ነው መታገል ያለብን? መሞትን፣ መድማትን፣ መቁሰልን በአጠቃላይ የሚመጡ ነገሮችን ጉዳቶችን መቀበል ያለብን ለማን ነው የሚል ራሳችን ገምግመን መጨረሻ ላይ ደረስንበት ውጤት ምንድነው? እኛም ይወጣ ነው ከአማራው ማህበረሰብ ነው። ከ1993 ዓመተ ምህረት ጀምሮ በየዱር በየቅጫካው ሲዋደቅ የነበረው አርበኛ ጣሻ የቀረው የትም አጥሞ ወድቆ የቀረው አርበኛ በሙሉ በአብዛኛው ወደ 98% ማለት እንችላለን ከአማራው ማህበረሰብ ይወጣ ነው። ስለዚህ አሁን ያለው ነባራዊ ሁኔታ የፖለቲካ ተጠባጭ የሚያሳየው የሚያመለክተው ሁሉም ብሔር ሁሉም ዘር በየዘሩ በየጎተራው ገብቶ ባለበት ሰዓት የአማራው ማህበረሰብ ለኢትዮጵያ አንድነት እንደከዚህ ቀደሙ ብቻውን መድማትና ብቻውን መቁሰል የለበትም፣ ቅድሚያ ራሳችን ማዳን አለብን የሚል ግምጋሜ ላይ ደረስን። ስለዚህ የቅድሚያ ሰጥተን የምንታገለው ለአማራው ማህበረሰብ ነው። የአማራው ማህበረሰብን ማዳን ማለት ኢትዮጵያን ማዳን ነው የሚል አቋም ወሰድን። ለመግለጫችንም ከዚህ በኋላ የቅድሚያ ሰጥተን የምንታገለው ለአማራው ህዝብ ነው ብለን ተናግረናል። ያንንም እያደረግን ያለ ነው። ከዛ በተጨማሪ በእኛ እምነት ለአማራው ማህበረሰብ እንደ ብረት የተነከረ እንደ አለሎ የተጠረ ኃይል ያስፈልገዋል ብለን እናስባለን። ጓደኛዬ ቀደም እንደገለጸው ይህ ማህበረሰብ ሀገር በመሰረተ ሃይማኖት በማስፋፋ በየድንበሩ አጥሙ የድንበር አጥር ስለሆነ ብቻ ወልዶ ባሳደገበት ድሮ በቋለበት ዘመዱን አሳምሞ በቀበረበት ተፈርቀየ እንደ ውሻ እየታደለ አማራ ስለሆነ ብቻ እየተፈናቀለ የምታዩት ነው። በየጊዜው የሚዲያዎች የዜና ርዕስ በየጊዜው የተበር ዜና ጉዳይ የሆነው ይህ የአማራ ማህበረሰብ ነው። ስለዚህ የአማራ ማህበረሰብ ለአንዴና ለመጨረሻ ጊዜ እንዲቆም ስደቱ እንግልቱ እንዲቆም ከተፈለገ የአማራ ህዝብ ቅድም እንዳልኩት አንድ ጠንካራ ኃይል ያስፈልገዋል ብለን ከመንግስትም ከተቃዋሚ ፓርቲዎችም ጋር ከሌሎችም አካላት ባለድርሻ አካላት ለአማራው ህዝብ እንቆረቆራለን ከሚሉት ጋር ተቀራርበን ለመስራት እየሞከርን ነው። ያንም እያደረግን ያለ ነው። በእኛ እምነት አሁን የአማራ ህዝብ የርዕዮተ ዓለም ጉዳይ አይደለም የሚያስፈልገው። የተሻለ ፖሊሲ የትኛው ፓርቲ ነው ያለው ብሎ የምርጫ ጊዜ አይደለም ያለው፣ የህልውና ጉዳይ ነው። የህልውና ጉዳይ ለማስጠበቅ ደግሞ በጋራ መሰባሰብ አለበት። ህልውናችን ካረጋገጥን በኋላ የትኛው ፍልስፍና የትኛው ርዕዮተ ዓለም ለአማራው ህዝብ ይሻላል ብለን እንወዳደራለን በሚል አመለካከት እየሰራን ያለ ነው። በተለይ ከአዲፓ ጋር እንግዲህ እነ ጀነራል አሳምነው ጽጌ በዛ ጨለማ ዘመን ማንኛችንም ቀድመን ባልነቃለበት ጊዜ እነሱ ቀድመው ነቅተው ለማህበረሰባቸው ቅድሚያ ሰጥተን ብዙ አመታትን በጨለማ ቤት ያሳለፉ በመሬት ላይ ያሉ ግፍ በደሎችን በሙሉ የተቀበሉ ሰዎች ናቸው። ከነኚህ ሰዎች ጋር አብረን የማንሰራበት አንዳችን ምክንያት የለንም ብለን እየተንቀሳቀስን ያለን። ከዳንም አብረን እንድናለን ከጠፋንም አብረን እንጠፋለን የሚል አመለካከትን ይዘን እየተንቀሳቀስን ያለን ሳላስረዝመው።
በጣም ጥሩ እጅ በጣም ጥሩ ሰፊ ቁም ነገር ያላችሁ ነገር ትክክለኛ አቋም ነው ያዛችሁት። በርቱ። እስቲ ወደ ሁለተኛው ጥያቄ ላምራና በዚሁ በወሳናችሁ ላይ ከተገለጹት አንድ አበይት ጉዳይ ላንሳና እስቲ አርበኛ ፋሲል በሰለኝ ያሉት ሶሪ አርበኛ ታሪኩ ይጀምሩትና አርበኛ ክፈተው ይቀጥሉበታል። ወሳናችሁ ላይ ወይንም መግለጫችሁ ላይ ከተገለጸው አንዱ በየዱር ገደሉ የተደቁት ጀግኖች አርበኞቻችን አጽም ተሰብስቦ በክብር እንዲያርፍና መታሰቢያ እንዲቆምላቸው ለቤተሰቦቻቸው ልጆቻቸውን በጀግንነት መስዋዕት እንደመከፈ መከፈላቸውን በስነ ስርዓቱና በወጉ በማርዳት እንዱም የሚቻለውን ድጋፍ በማድረግ አብሮነቱንም በተግባር የሚያረጋግጥ ሲሆን ይሄንና በዚህ አልተጠቀሱት ዝርዝር አርበኛው መብትና ጥቅም ለማስከበር አርበኞች ግንባር የተለመደውን መስዋዕትነት ይከፍላል ይላል። በዚህ ዙሪያ ላይ እስቲ በአርበኛ ታሪኩ ልጀምር። ቅጣስም በደምጄ ከሆነ ሶስት ናችሁና ለሶስተኛው ምድል ስ ለአርበኛ ታሪኩ
አሁን እንግዲህ ሌላውን ነገር በጠቅላላ አሁን ትግላጋሮች እንደገለጹት ሆኖ አሁን ባንተ በሚጠቀሰው አልከው ነገር ላይ የኛ አቋም እሱ ነው። ትናንትና ብዙ መስዋዕትነት ሲከፈል የነበረ ጀግና በየቦታው ወድቆ ያለ አጥም ተደርሶ ቦታ ተገብቶት የሰባታ ታውት ተተክሎ ቤተሰቦቻቸውን የሚታገዙበትና መረጉበትን ሁኔታዎች ተፈጥሮ ይሄ ሁሉ ተከብሮ መሄድ አለበት የሚለው አቋም እንዳለ ነው ያለው። ያን ነው ያን ነገር አሁን ጀምረነዋል እንደዚህ ያረግነ ነው እዚህ ታደርተናል የምንለው ነገር የለም። አሁን ጅምር ላይ ነው ያለነው። ጅምሩ ደግሞ ቅድም አርብኛ ተፈጥሮ ሁለተኛው ጋጤን ለተከተው ሂደት በሂደት የምንሄድበት ጉዳይ ነው። ወደዛኛው አጀንዳ ለመግባትም ምንም የሚያስቸግሩ ነገር አሉ ብለን ለመከስ አሁን ጊዜው አይደለም የደረሰበት ነገርም ስለሌለ ማለት ነው። ስለዚህ እኛ እንደ አማራ ልጅ እንደ አማራ ህዝብ ትልቁን አጀንዳ ቀድመን ክልላችንና ህዝባችንን ማዳን ነው። ከዛ ድርብ ድርብ ደግሞ ተከታትለን ደግሞ በነጥብ ያስቀመጥናቸው ነገሮች ተግባራዊ እንደሚሆኑ ተስፋለን።
በጣም ጥሩ። እስቲ አርበኛ ክፍተው የሚጨምሩበት ነገር ካለ ምን ያህል ተሰርቷል ለማለት ያህል ያነሳሁት ምን ያህል በውስጣናችሁ ላይ በጣም ተሰፊ የሆኑ አገራዊ ጉዳዮችን አማራውን አጠቃላይ ሁኔታ የሚመለከቱ ወሰዳቸው አቋሞች እነዚህ ተሰርቶባቸዋል የሚል ነው ግምት ስላለን ነው ጥያቄውን ያቀረብኩት። ምን ያህል ምን ደረጃ ተደርሷል ለማለት ያህል ነው።
ጥሩ ጥያቄ። ጥሩ ነጥብ ነው። ዋናውን ጥብ ይሄ ነው የትግሉ ዋናው ፍሬ። ጥሩ እና በአጠቃላይ ምንድን ነው ትልቁ ነጥብ እሱ ነው የድርጅታችን ዋና ነጥብ። በተለይ ደግሞ የትግሉን የመጨረሻ ፍሬም እናይበት ብለን የምናስበው እንደ ድርጅት ዋጋ የተከፈለበት ነው። ለአስራ ምናምን አመት ሬሳችን በየጫካው ወድቆ በየድር ሴንተሩ ነው ያለው። ያን አጽማችን ሰብስበን እናስቀምጥበት ሐውልት እና ቆምበት ማከል መንግስትን ጠይቀናል። በሂደት ላይ ያለ ነው። ቤተሰቦች እንዲደገፉ ልጆቻቸው የተሰቡ ቤተሰቦች ልጆች እንዲማሩ እንዲለብሱ ለማድረግ አስፈላጊውን የቁሳዊ ድጋፍ እንዲያገኙ የሞራልም ጭምር ድጋፍ እንዲያገኙ ለማድረግ እንቅስቃሴ እያደረግን ነው። መንግስትንም ጠይቀናል። እንደ ድርጅትም የኤንጂኦ አቋቁመን በኤንጂኦ መልክ በውጭም በውስጥም የእነዚህ ታጋዮች ቤተሰቦች የሚደገፉበት ሀውልቱም የሚቆምበትን ሁኔታ ለማመቻቸት እንሰራለን ብለን በሀሳብ ያዝነው ሀሳብ ነው። ተፈጻሚነቱንም ለማድረግ እየተንቀሳቀስን ነው። በአጠቃላይ ይህን ነው የሚመስለው።
በጣም ጥሩ። እሺ እንግዲህ እስቲ አሁን ወደ ደሞ ሌላ ጉዳይ ልሰዳችሁ። በሚዲያ ተሰማውን ዓለም አቀፍም ተሰራይቷል ዜናው። በቅርቡ የግንቦት ሰባት መሪ ከሆኑት አንዱ አቶ አንዳርጋቸው ጽጌ በአርበኞች ግንባር ላይ ክስ ሰንዝረዋል። ከክሱ መካከል አንዱ አርበኞች በራሳቸው አርበኞቹ ተገለዋል እና እነሱንም ሬሳ ለማምጣት ወደ ኤርትራ ይሄርኩ ነው የሚል አስተያየት ሰጥተዋል። ይሄ በሚዲያ ተበተነ እንትን ነውና አንድ አብሮ በግንባር ይሰራ የነበረ ድርጅት እንዴት ነው ይሄን ክስ ሲሰነዝር ምን ይስማችኋል? ከምን የመነጨ ነው? ምንስ ያህል እውነተኝነት አለው? እስቲ አርበኛ ክፈተው ጀምሩና ከዛ ሌሎቻችሁ ትከተላላችሁ።
በጣም ጥሩ። ጉዳዩን ሰምተናል በሚዲያ። በጣም የሚያሳዝን ተግባር ነው። እንዲሁም በስቱዲዮ በተለይ ባንዳርጋቸው እድሜ ደረጃ ያለው ሰው በሐሰት እንደዚህ አይነት ጥራሽ የሚቀባት አባዚ ኖሮዋል ብዬ አላስብም። ምክንያቱም የሰው የዲው የደፋ ላይ ቁጥር መቼም እንደ ትልቅ ሰው ማሰብ ይኖራል። በባህላችንም ትልቅ ትልቅ ነው የምንለውና ግን እሱ ሲያንስ አየሁት፣ ትልቅነቱን ትቶ ሲያንስ ነው ያየሁት። እንዳጠቃላይ የ65 የሞቱት 68 ናቸው። ሶስቱ ከተዋሃዱ በኋላ የሞቱት ሲሆኑ 65ቱ ግን አርበኞች የተገደሉ ናቸው ብሎ ያቀረበውን አይቼዋለሁ። አንደኛ ነገር የ65ቱ እንዴት ሞቱ ታሪኩን አውቀው፣ አንደኛ የአርበኛውንም ታሪክ አያውቅም። ከ2000 በኋላ ነው ወደ ትግል የገባው። በአጠቃላይ ግን ሶስቱን ብቻ ብሎ ያቀረበውም አይደለም። ከተዋርነ በኋላም በተለያየ ምክንያት የተሰዉት 9 ናቸው። አንደኛው ዛፌ መንገሻ ነው። ዛፌ መንገሻ ወያ ላይ በክፍፍሉ የብርሃኑ ጦር የሚባል እዛ ነበረ። እሱም በጥይት ነው የተገደለው። ለጊዜው ገሌ ገደለው እንደዚህ ሆነ አይደለም፣ ግን በሱስር እያለ የተገደለ ልጅ ነው። አብርሃም ግርማ በተመሳሳይ እዛ አካባቢ ወያ ብርሃኑ የነበረው ክፍፍል እዛ ወያ ላይ የሞተ ሰው ነው በፋጥም ምክንያት። ሌሎችም አሉ። አዲሱ መሰለም ይባል ልጅም አለ እዛ። አዲሱ መሰለም እንደዛ በተመሳሳይ ነው የሞተው እዛ ወያ። እነዚህ እንግዲህ እሱ በብርሃኑ ስር የነበሩ የሞቱት ስለሆኑ ይሄን ላለማንሳት ፈልጎ ነው። ምክንያቱም እነሱን ስለሚነካ ይሄን አላ እንደሞቱትም አልቆጠረውም። አንዳርጋቸው አዲሱ ቸኮል የሚባል በተመሳሳይ ስም አዲሱ ቸኮልም እዛ ነው የሞተው። ራሻው አለምነህም እዛ ነው የሞተው። ተስፋውን ተጎኘ በብርሃኑ አማካይነት ይጠይቅ የሞተ ሰው ነው። እስካሁን ድረስ እንቆቅልሽ የሆነ በደንብ ያልተመረመረ እንዴት እንደሞተ የአዛብኞች ግንባር የስራ አስፈጻሚ አባል የነበረ ሰው ነው። ብቻ በገንዘብ አሻጥርም አለበት። በተለያየ አሻጥር የተገኘ የተገደለ ሰው ነው። ይሄ ተስፋውን ተገኘ ተከዜ ወይም ተስፋዬ ከአሜሪካን የመጣው እሱም በተመሳሳይ በደሊት ውሃ እንዲቀዳ ተደርጎ አሟሟቱን በቁልሽ ነው ምንም ያልተጣራ፣ ግን ደግሞ ያው እነ ብርሃኑ አሻጥር የተገደለ ሰው እንደሆነ ይታወቃል። ጭባባው ዋኛው አለ። ጭባባው ዋኛው ታሞ ምንም ሕክምና መሄድ ሲገባው በወቅቱ ሕክምና ላለመውሰድ መኪና እንደዚህ ሆኗል፣ መኪና እንደዛ ሆኗል እያሉ ያለ አግባብ ወደ ሳምንት የቀጭን አንጀት ደጓሳ አንጀት የለውም ድሮም የተመታታ ሰው ነው እና የቀጭን አንጀት ኢንፌክሽን ነው ታሞ የነበረው። በዛ ምክንያት በቁርጠት ሳምንት ሙሉ ተሰቃይቶ ተደከመና ወደ ሞት አፋፍ ከደረሰ በኋላ ወደ ባረንቱ ሕክምና ብለው በዛው ሟል። እንግዲህ ነው ሌላው ተገኘ ገዳሙ የሚባል ልጅ ነው። በቃ 9ኙም እንግዲህ አንዳርጋቸው 3 ናቸው ያላቸው 9 ተገኘ ገዳሙ እንኳን ነው ታሞ በትክክል በበሽታ የሞተ ሰው ነው። በአጠቃላይ ከተዋህድን 3 ሰዎች ብቻ ናቸው የሞቱብን ብሎ የተናገረው አንዳርጋቸው። ሌሎችን ታጋዮች እነዚህ የተሰዉትን አሁን የደረዘርጓቸው ምን ሊያደርጋቸው እንዳሰበ አላውቅም። 9 ናቸው የተሰዉት። ማጠቃላይ መረጃ የለውም ሲናገር ከምን ተነስቶ እንደዛ እንደሚናገር አያውቁም። ስለ ትግሉም መረጃ የለውም። ከዚህ ቀደም ቢቢሲ ሬዲዮ ቀርቦ እኛ ተዋግተንም አናውቅም ብሎ ኢንተርቪው ሲደርስ ሰምቼዋለሁ። በተመሳሳይ እንግዲህ አንዳንዴ አእምሮም ልክ አይደለም ብዬ አስባለሁ። ምክንያቱም የጤነኝነት እንትን መንፈስ አይደለም የሚናገረው እና እንደዚህ አይነት የተዛባ ተጨባጭ ግንዛቤ በሌለው ዙሪያ ላይ ብድግ ብሎ ዝም ብሎ ተደማጭነት አለኝ ህዝብ ያውቀኛል በሚል ሳቤ የሰጠው ኃላፊነት የጎደለው ኢንተርቪው ትልቅ ታሪካዊ ስህተት ነው። በአጠቃላይ እነዚህ ተገደሉ ያላቸው የኢትዮጵያ ዛግኞች ግንባር ተከፋይ ጀምሮ ከ1990ዎቹ ጀምሮ እየተንከባለለ በተለያየ ምክንያት በህመም ቆስለው በውጊያ አድጎቹ ግንባር ገብተን ቆሰሉ፣ ወደኋላ ደጀን ተሻግረውም መዳን ያልቻሉ ወደተረፈ እንደዚህ አይነት አጋሮች ናቸው። የኢትዮጵያ ዛግኞች ግንባር በመግደልም ማምንም መግደልም ገድሎም አያውቅም። ይህን ደግሞ እንደ መንግስት የኤርትራ መንግስት እንኳን ቢናገር መናገር ይችላል። ስቶውና ሌሎች አገር ድርጅቶች ከኛ ጋር የነበሩ ድርጅቶችም ለንዲናገሩ እንችላል አርጉሚንቱን ባለ ይረሽናል አይረሽንም መሰል ይችላል። ስለዚህ አናትነት ይጎደለው ታሪካዊ ስህተት የወራዳዎች አመለካከትና ሳቤ እንደሆነ አዳምጨዋለሁ። ምናልባትም እሱ የሰጠበት መንገድ ስሜታማ በሆነ መንገድ የሰጠበት መንገድ የታየኝ ነገር ቢኖር ከተለያየን በኋላ የነሱ የፖለቲካ አጠቃላይ ስለተሽመደመደና ተቀባይነታቸው እየወረደ ስለመጣ ምናልባትም በዛ ስሜት ምክንያት በደም ፍላት የሰጠው ኢንተርቪው እንደሆነ መገመት አቅተን እና በአጠቃላይ የነበረው የአንዳርጋቸው የኢንተርቪው የታሪካዊ ስህተት ታሪክን ከማይለው በጣም የሚገርም አስደናቂ የውሸት ትርክት ነው።
እስቲ አርበኛ አምደ ማርያም የሚጨምሩበት አለ በዚህ ላይ?
መልካም የተወሰነ ልጨምር። እኔ አሁን አቶ አንዳርጋቸው ጽጌ በፊት አካባቢ በጣም የምናከብረው በጣም የምናደንቀው ሰው አይነት እኔ ነበረ። ምክንያቱም እኛ ብዙ ጊዜ ምንድነው ሰዎችን የምንከተልበት ምክንያቶች ነበሩ። ቀደም እንደተናገርኩት የአማራ ማህበረሰብ ዘራይ ቆጥረን ኢትዮጵያ ሲባል ልቡ በደስታ ነው የሚፈነጨው። አረንጓዴ ቢጫ ቀይ ሰንደቅ ዓላማ ሲውለበለብ የፊካ እንባ ነው የሚያነባው። ይህን ደካማ ጎኖቻችንን በሙሉ እነኚህ የ1960ዎቹ ትውልድ የሴራ ፖለቲካን በደንብ የተካኑ ሰዎች ተጠቅመውብናል። ከኛ ጋር ሲቀርቡ ሌላ ናቸው፣ በሌላ ጎናቸው ወይም ደግሞ በሌላ መልካቸው ሌላ ናቸው። ዳብል ፌስ ነው ያላቸው። በየአካባቢው ይሄዱ አንዱን ለሆነ ቦታ ላይ ሌላውን ለሌላ ቦታ የሚጠቀሙበት። ስለዚህ አቶ አንዳርጋቸው ጽጌ ከነኚህ ሰዎች መካከል አሁን እንደገባን አንዱ ነው። መጀመሪያ የነበረን ከበሬታ የነበረን አክብሮት ልክ አለመሆኑን ተረድተናል። በተለይ እንደሚታወቀው ታጋይ ሲያዝ መሳሪያ ነው የሚጠጣው ሲማረክ። ቁርጠኛ ታጋይ የፈለገ ከተማረከም እንኳን ከጠላት እጅ ከወደቀ ከፍተኛ ዱላ ቢደበደብም እንኳን ሚስተር ተንፈሽ አይልም። አቶ አንዳርጋቸው ግን የዚህ አይነት ባህሪ የተላበሰ አይደለም። ምናልባት ስለታሰረ ብቻ አጀግነነዋል። ጠቅላይ ሚኒስትሩ እንደተናገሩት አስረን ጀግና አናደርግም ያሉት አስረው ጀግና ያደረጉት አቶ አንዳርጋቸው ጽጌ ነው። በእኔ እምነት እስክንድር ነጋም ሳይሆን። ስለዚህ እስር ቤት ሆኖ ኮምፒውተር ተሰጥቶት መጽሐፍ የጻፈ ለመጀመሪያ ጊዜ በኢትዮጵያ ታሪክ አቶ አንዳርጋቸው ጽጌ መሪ ሆኖ በጠላት እጅ ወድቆ አንድ ዱላ ከጫንቃው ላይ ሳይወድቅበት ጽፍሩ ሳይነቀል ምንም ነገር ሳይወድቅበት የድርጅቱን ሚስጥር መግቢያ ቁልፍ ፓስወርድ አሳልፎ የሰጠ አንዳርጋቸው ጽጌ የጠላቱን ልማት መንገዳችን እንደዚህ እያለማን ነው ናብራክ ጎብኝልንና ተናገርልን ተብሎ መንገድ ጎብኝቶ የጠላቱን ልማት እጹብ ድንቅነት የገለጸ አቶ አንዳርጋቸው ጽጌ። ይህን ያደረገ ሰው ተፈትቶ መጣ። እኛም በሰላም ተቀበልነው። በሰላም ከተቀበልነው በኋላ ይህ በኤርትራ ቀደም እንደተናገረው በተለያዩ ምክንያቶች ጓዶቻችን ተሰውተው ቀርተዋል። ወደ 68 ሰዎች እንግዲህ ከፈተው እንደተናገረው ቅድም ከ1990 ጀምሮ ከፋኝ የሚባለው ድርጅት የኤርትራ መሬትን ከረገጠበት ጊዜ አንስተው በተለያየ ምክንያት አካባቢው በረሃ ነው፣ አካባቢው ወባ ያለበት ነው፣ አካባቢው ምች ያለበት ነው አካባቢው። አቶ አንዳርጋቸው ያላመዛዘነው ያላነጻጸረው እኛ ከተዋሃድን በኋላ ሶስት ልጆች ናቸው የተሰውልካም። እንግዲህ አቶ አንዳርጋቸው ጽጌ ከተዋሃድን ጀምሮ የሞቱት ማለት እንግዲህ እርሳቸው በሚሉት ቋንቋ በአርበኞች ግንቦት 7 በሚባለው ድርጅት ማለታቸው ነው ሶስት ናቸው ብለዋል። ሶስት አይደሉም፣ ቀደም አርበኛ ከፈተው 9 ዘርዝሯል። እኔም አቃለሁ እነኚህን ሰዎች። አቶ አንዳርጋቸው ጽጌ ያልተገነዘቡት ነገር ወይም ደግሞ ያላሰቡት ነገር ምንድን ነው? በዚህ 3 አመት ውስጥ 3 ታጋይ ሲሞት ከ1990 ጀምሮ አሁን እንግዲህ እስካለው 2010 ድረስ እንግዲህ 2011 ድረስ 2010 ነው የመጣነው ወደ ሀገራችን እስከ 2010 በሶስት አመት 9 ሰው ሲሞት እንኳን በዚህ 10 ምናምን አመት ምን ያክል ሰው በተፈጠሩ በተለያዩ ምክንያቶች እንኳን ያንን እንኳን የተለያዩ ነገሮች በለሉበት እንደዛሬው ህክምና በማይገኝበት ዘመን ነው እንግዲህ ያንን የዛሬ 10 ምናምን አመት ወደ ኋላ ተመልሰን መናየው እና በዋናነት እነዚህ ሰው የተናገሩት ነገር ከተፈጸመ ነው። የኢትዮጵያ አርበኞች ግንባርም ስሙ ተጥቷል ወደ ክስ መሄድ ያለበት ጉዳይም ነው ጥላሸትን ተንተው ተቀብቷል ያለ ስሙ ተሰጥቷል። ሌላው እኔ አቶ አንዳርጋቸው ጽጌ ይህን ነገር የተናገሩበት ዋናው ምክንያት ምንድነው ቢለው ጥያቄ ይነሰኛል ቁልፉት ቁልፉ አጣ ፍሬ ነገር ለምን ይህን ነገር ተናገሩ የሚለው ነገር ላይ ተመረመረው ባለኝ እውቀት አንደችን ትንሽ የፖለቲካ አቅም ሳተላው ሳተናው ምንድነው እንደሚታወቀው ግንቦት ሰባት እንበሉታውን ኢዜማ አማራ ክልል ላይ የነበረው ተቀባይነት እጅግ አስቆልቁሎ ወርዶ ዜሮ ላይ ደርሷል። አማራ ክልል ላይ ያለው ተቀባይነት ያሽቆለቆለ በዋናነት ምክንያቱም እኔ ለምሳሌ አማራ ያደረገኝ ብራኑ ነጋ አንስ ከዛሬ ኢትዮጵያዊ ነኝ ብዬ ማሰብ ልጅኔ ነበር። አሁንም ኢትዮጵያዊ አይደለሁም እያልኩኝ አይደለም ኢትዮጵያዊ ነኝ። እኔ ኢትዮጵያዊ የሆንኩት በደምና ባጥንቴ ነው። እነ ኤፍሬም ማዴቦ እንደሚሉት ተወረን ተገደል በሚኒልክ በምናምን የሚባል ትርክት ውስጥ አይደለም ያደግነው እኛ ኢትዮጵያዊ ናችሁ እየተባልን ነው ያደግ። ግን ኢትዮጵያዊ የምንሆነው አማራ የሚባለው ማህበረሰብ ማዳን ስንችል ነው። ኢትዮጵያዊ የሆነው ማህበረሰብ እየሞተ እየተፈቃየ ቀድም እንዳልኩት መግቢያዬ ላይ ኢትዮጵያዊን ብንል አጉል ነው የሚሆንብን የሚል አመለካከት እንድንይዝ ያደረጉን ንብራን ነጋ ናቸው የገፉን በደካማ ጎናችን ተጫወቱብን። አንዳንድ ሰው አራያ ማን ነው ብሔርተኛ እንድትሆን ብሎ ሲጠየቅ የተለያዩ ሰዎችን ጠቅሱ ይችላል። እኔ ብሔርተኛ እንደሆን አማራ እንደሆን ያደረገኝ ብርሃን ነጋ ያደረገኝ ሲራፋው ያደረገኝ በአማራ ልጆች ደም በአማራ ልጆች መስዋዕትነት ዛሬ የአማራ ልጆችን ትቶ የትንበት ነው በእነ ገብርዬ በእነ ሻለቃ መሳፍን ፈጀን በእነ አለማየሁ መለስ ደም በእነ ትንሹ አታሎ ደም እሱ ለአበባ ምንጣት እሱ ለአበባ ጉንጉን ለቀይ ምንጣት ሰርቷል። ይህ ኬራ ይህ አሻጥር አማራ እንድንሆን አትቀምና እና ወዳልታው ወደ ዋናው ማጠንጠኛ ይስመለስ አቶ አንዳርጋቸው ተናግረውታል ዛሬ አማራ አማራ እያሉ የሚጮሁት ሰዎች ባህር ዳር ላይ ያሉት አማራን የገደሉ ናቸው ወንጀለኞች ናቸው ስለዚህ ስለ አማራ የሚጮሁ መደበቂያ እንጂ ለአማራ ህዝብ አስቦ አይደለም የሚል ትርጉም ለማስተላለፍ ፈልገው የተናገሩት ነው። ግን ዛሬ መረጃ ዘመን ነው። ግን ዛሬ ዓለም አንድ መንደር የሆነበት ዘመን ነው። እንደፈለጉ የሚናገሩበት እነሱ የሚናገሩትን ሌላው አሜን እያለ የሚቀበልበት ጊዜ አብቅቷል። አንድ ሲናገሩ ብዙ ጉድ ይወጣል ይነሱ በመረጃ እንሞግታቸዋለን። ስለዚህ አቶ አንዳርጋቸው በአጠቃላይ የሚናገረው ነገር በሙሉ የተምታታበት ሰው ነው። እኔ ምናልባት አይተከወነ ናው ቴሌቪዥን ላይ ቀርበ የነበርኩ አንዴ ካንድ ጓደኛዬ ጋር ያኔ ና ፊት ለፊት ቀርበን እንሟገት በመረጃ እንነጋገር ሲል እንል ለጋዜጠኛው የሰጠው መልስ ታስታውሳላችሁ? አይ ዶንት ጊቭ ኤ ሺት ነው ያለው። እንግዲህ ከእንደነኛ አይነት ሰዎች ነው ዲሞክራሲን ምን ተጠብቀው እንግዲህ ከእንደነኛ አይነት ሰዎች ነው የሰባዊ ነርስ ለእና ያከብሩልናል ብለን እናስበው። እንደነኛ አይነት ሰዎች ነው እንግዲህ ኢትዮጵያን አንድ አድርገው ይገነቡልናል ብለን እናስበው። በአጠቃላይ ሰዎች የሚናገሩት የተምታታባቸው በድሮ ማርወይ በነሱ ዘመን የኛን ወጣቶችን ዘመን ያሉት አስተሳሰብ አመተው ሊጭኑብን የሚታገሉ ሰዎች ናቸው። ግን አይታካላቸው የተናገሩት ነገር በሙሉ ወንጀል ነው በወንጀል የሚያስጠይቃቸው ጉዳይ ነው ለማለት ነው። አላስረዝምም።
በጣም ጥሩ ነው አምደማርያም። በጣም እጅግ ሰፊና ደግሞ በተለይም የእናቱ አንዳርጋቸው የቂም በቀል ፖለቲካ ከምንድን ምንጩ ከምን እንደተነሳ በደምና አብራሩት። ወነቱ ይሄው ነው ጥያቄ ያለው ይሄ ነው። ያማራው ትግል እነሱን እየተፋቸው አማራውን ተረማምደው የስልጣን መቆናጠጫ ለማድረግ ያደረጓቸው ሙከራዎች ሁሉ እንደተነቀባቸው ስለተረዱ ለዛ በቀል ማድረግ ፍላጎት ስላላቸው ነው ይሄ እንደሚከሽም እርግጠኛ ነኝ። እስቲ አቶ ታሪኩ የሚጨምሩት ነገር አለ? ይሄ የአርበኞችን ትግል ጠላሽን ለመቀባት የተጀመረ ሴራ በመሆኑ በተለይ ትምህርት የላቸውም እንዲናቸው እየተባለ ይሄ ነገር ሳይጠየቅ በግንባር ተዋህደው አሁን ደግሞ እንዲነበር የሚለው ተራ የሆነ ካንድ ተማርኩም ከሚለው እንደው ለኢትዮጵያ ዘባ ለይታ ለመሆን ምሳሌውን ተምሳሌን ለማሳየት የተነሳ ሰው የማይነገር ንግግር የተናገረውና እስቲ የሚጨምሩበት ነገር ካለ በዚህ ላይ ትንሽ ጨምሩበት ነው ወደ ተከታው ጥያቄ እንሻገራለን። አቶ ታሪኩ መስመሩ እርስዎ ነው።
እሺ አመሰግናለሁ። እንግዲህ የነዚህ ጓዶቼ እንደተከፈቱት ከተውም እንዳብራራው አንደብራንም በስፋት እንዳብራራው የነ ያንዳርጋቸው ንግግር በጣም የወረደና በጣም ከሱ የሚጠበቅ አሳፋሪ ነገር ነው ሆኖ የታየው። ምክንያቱም እሱ ትግል ያለማወቅ ነው ብዬ ነው ያሁን ትግልን ፈልገው ታግሎ እንዳርበኛው መስዋዕትነት ከፍሎ ዝም ብሎ በእጁ ዱቄት እየተቀባ ዱቄት አውጪ እየመሰለ ታጋይ ለመንፈድ ፍጥር የነበረው ነገር ሁሉ ከሽፎበት በአማራው ጫንቃ ላይ ተረማምዶ ስልጣን ለመያዝ በሚያደርገው ሩጫ ላይ ነው የእንቅፋት ያጋጠመው ብዬ ነው የሚጨምረው። ምክንያቱም ቅድም ገልጸው አልጓዶቼ እነኚህ የብራሩ ጦር ናቸው ተብለው ውያ ዋዴ በሚባለው አፋር ክልል ውስጥ ሰራዊቱ ከአርበኛው ግንባር አመራሮች ተለይቶ ወደዛ ተወስዶ ለየት ያለ ግንባታና ለየት ያለ እንክብካቤ እየተደረገለት በመካከል ላይ አርበኛውን ጥላሸት እየቀቡ ከሃሬና ወደ ዋዴ ወደሚባለው ቦታ ላይ እየተሄደ እንቶኔ በዚህ እንደዚህ አርጓል እየተባለ እየተወራ አጠቃላይ በብራኑ አምነው ሰራዊቱ በዛ በወሎ በኩል ገብቶ ግብ መምታት እንዳለበት ታስቦና ተቃኝቶ ብራኑ ጮቤ ትረክ ከዛ ተነክቶበት ምንም አርበኛው አርበኛ ነውና ትናንት ታግሎ ትናንት ወድቆ ደምቶ በእጁ እሾ ጋሬጣ ሳይበግረው አርበኝነቱን ያረጋገጠ አርበኛ ከሆነ ድረስ በሱ አልተካዘዘም ስል ከሱ እጅ ነጥቀን ነው ወደ አሬና ወደሚባለው ካምፕ ሰራዊታችንን መልሰን ከዛ ቀደም ከተሰው ሰዎች ውጪ ሆነው ታጋይ ደግሞ ወደ ኋላ ላይ አሽመልምዶ አርበኛው ምንም አይነት ስራ እንዳልሰራ ብዙ ነገሮችን በኤክስትራ ውስጥ ተቀበለበት እንደኖረ ያን ተለምዶ ስላለ ነው አሁንም እዚህ ሀገራችን ውስጥ ገብተው ማንንም በሚያውቀው ነው። አርበኛው እኮ ከማንንም በፊት ብረት ያነሳና ከማንንም በፊት ሲዋደቅ የነበረ ታጋይ ነው። ማንንም ወያኔን ሰላም ይቀበላል ወያኔ ወደ ከስልጣን ይወርዳል በሰላማዊ መንገድ ብለው እነሱ እኮ ከ1997 ስንት ወጣቶችን አስጨፍጭፈው እኮ እነሱ ኑሯቸውን ለመምራት ነው ወደ አሜሪካ የፈረሰቱት እኮ ያንን ጣፋንታ ያንን የወደቀውን ወጣት ደም የመለሰ ሰው እኮ አልነበረ ቁሞ ግን መጨረሻ ላይ እንደተጠቀሰው በአማራው ክልል ውስጥ ምንም አይነት እንቅስቃሴ እንዳያደርጉ ምንም አይነት መንገድ እንዳይኖራቸው ስለተነቀባቸው ነው ይሄን ሁሉ ሐሳብ አምጥቶ ከትልቅ ሰው የማይጠበቀውን ቋንቋ ያስጠቀመው ሰውዬ። ይሄ ስለሆነ ማንንም በአደባባይ መናገር የሚችልበት ሁኔታ ነው። ድርጅቱ እንኳን ይሄን ሁሉ አሰውተውና እንደ አጀንዳ ወይ ደግሞ እንደሌላም አድርጎ አንድ ከጠላት እንኳን ከወያኔ ተልኮ የሚመጣው ለማስተማራ ይሆንለት ለወያኔ እየተባለ ወደ ሀገር ቤት ሲላክበት የነበረ ጊዜም ነበር። ሌላ ቀርቶ ማንንም መፈክር ነው። ስለዚህ እኛ ከትግል ብዙ ተመክሮዎችን አግኝተናል። እንደነሱ አልጋ ባልጋ ሆነን አይደለም ተምታከለ የነበረው። እነሱ ግን ሁሉ ጊዜ በኢትዮጵያ ወጣቶች ደም እጃቸው የተነከረና በዛ ላይ ተረማምደው ዛሬም ራሱ እስከሚሞቱ ድረስ መቃብር ውስጥ ነው ራሱ ተጣል ሳይፈልጉ እንደማይቀሩ ነው ነኝ ዝም ብዬ ታስበ ለኝ ሰው ይሄ ስለሆን ዝም ብሎ ይሄ አሁን ከመሸበትና ከረፈለበት በኋላ እንዲሆነ ከማለት እንደው ክብሩን ጠብቆ እንደው ገዳም ገብቶ እንደው አጥያቱን መራክፎ እንደው ቢቀመጥ የተሻለ ነው ብዬ ነው ማስበው። እና ይሄ ነው መጨመር
በጣም ጥሩ ነው። ይሄን በያ በሀገራችን ብዙ የባንዳ ስራ የሚሰሩ ሰዎች አሉ። ክህደትን እንደ ስልጣን ማውጣጫ አድርገው እንትን ሁሉ ጊዜ የሚጠቀማሉና ዛሬም በሀገራችን ያለው የሚታየው ይሄ ሁኔታ ነው። እና ምንም ትግልን ሀብሎ የጀመረ የኢትዮጵያ ዛርብኝሽ ግንባር የሰራው ያንን ትግል በድር በገደሉ ስተንከራቶ ደሙናፍሶ እዚህ ድር ቤቴ ብሎ የሚታገልን ኃይል ለማሰባሰብ ትልቅ መስዋዕትነት የተከፈለ ኃይልን በእንዲህ አይነት ርካሽ ሆነ ክስ ለእንትን ለማለት መወከራቸው ራሳቸውን ማንነትን ያጋለጡት ለወደፊቱም እየተከታተልን ይሄንን ጉዳይ ከእናንተም ከሌሎችም አርበኞች ጋር በመነጋገር ሊመጣ የሚችል እሱ እንዳለው አንተ ልበለውና ወደ ኤርትራ ይጃለው እንግዲህ አጽም ቆጥር ያመጣለው ነው የሚለው እንግዲህ ኤርትራ መንግስት ከተባበረውና አንዳንድ ነገሮችን መሰከፈለጉ ያው አዲስ ነገሮችን ፈጥረው በኢትዮጵያ ውስጥ ያው ንትርክ ለማምጣትና ለአገዛዙም የሚበጃቸው የስልጣን መወጣጫ እጅ መንሻ ለማቅረብ ይመስላል። እንከታተለዋለን ጉዳዩን እናንተንም ሌሎችንም ያገናኘን ወይይት እናረጋለን። እስቲ ወደ ሌላ ጉዳይ ልውሰዳችሁ በበቂ ሁኔታ ተናግረንበታል።
አንዴ ጋላ ሸገርኩ ከዚህ ላይ ነው ትንሽ ማተሪያል ጨምርባል
እሻሮኛ
ጠይቅ ነው ሀሳቡ የመጣልኝ ተጠይቅ ጥያቄን ጥያቄ አነሳው። ያልተማሩ ናቸው የሚል አገላለጽ አለ ከአቶ አንዳርጋቸው ነው። ኢትዮጵያን በታሪኳ ተበታትና የነበረችውን ከጎንደሪያን ፔሪድ መውደቅ በኋላ በየአካባቢው ስትገዛ ማለት ይህ ዘመን መሳፍንት የሚባለው ዘመን እንዲያከትሙ ያደረጉት ከየትኛው ዩኒቨርሲቲ የገቡት አጤ ቴዎድሮስ ናቸው። ጣሊያንን እያስፈረጠጠ ለኢትዮጵያውያን ብቻ ሳይሆን ለዓለም የጥቁሮች ዘር ሁሉ የነጻነት ቀንዲል ድልን ያቀናጁት አጼ ምኒልክ ከየትኛው ዩኒቨርሲቲ ነው ገብቶ የተማሩ? መልካም እነ በላይ ዘለቀ ከየትኛው ዩኒቨርሲቲ ነው የገቡ? እነ ኃይለ ማርያም ማሞ ከየትኛው? እነ አሞራው ውብነ ከየትኛው ዩኒቨርሲቲ ነው የገቡ? እነኚህ እኮ ሀገርን ቀጥ አድርገው ያስተዳደሩ፣ ጦርን በብቃት የመሩ ጀግኖች፣ ፖለቲከኞችም፣ አዋጊዎችም፣ ጄኔራሎችም የነበሩ አባቶቻችን ናቸው። ወደ እኛ ዘመን እንምጣ ካሉም እሺ እንምጣ። ሀገራችን ሞራል መሰጠት ሞልቷል። እናንተ በምትኖሩበት በተለያዩ ዩኒቨርሲቲዎች፣ በተለያዩ ከፍተኛ የሆኑ የመንግስት ተቋማቶች እና የግል ተቋማቶች እየሰሩ ያሉ ምሁራኖች አሉ። እና እንዳርጋቸው እነ ብርሃኑን ጨምሮ እኛ ያጣነው የልብ ቅንነት ነው። እኛ ያጣነው አስተባብሮ ማሰራት የሚችል መሪ ነው። መማር ብቻ ራሷን ሲናገር ነበር በባለፈው አዲስ አበባ አርቲስቶችን ተሰብስቦ የኢትዮጵያ ምሁር አይባልም የሆነ ወቀትም ያለው ስፔሲፊክ በሆነ ነገር ነው። ኢንጂነሩ ስለ ቤት ግንባታ ምናልባት ማስተማሩ ስለሆነ ነገር እንዲያውም አንድ ተማሪ ብቻ ነው የመጀመሪያ ዲግሪ ይዞ መጥቶ ከዛ ቦታ ላይ ሲጠየቅ አንዲት መጽሐፍ እንኳን በህይወቱ ያላነበበ ነው ብለው የገለጹበት መንገድ ታዲያውን እንዲህ እያንኳሸሹ ያሉበት መንገድ እጅግ በጣም የሚያስጠይፍና የሚያስነውር ከዛ ውስጥ በጣም የተማሩ ምሁሮች አሉ። ለምሳሌ ሰሞኑን በአስራት ቴሌቪዥን ቀርቦ የነበረው የወታደራዊ መምሪያ ኃላፊ የነበረው ኮማንደር አሰፋ ማሩ ከሀገር ውስጥም ጀምሮ እስከ ውጭ ሀገር የተማሩ ሰዎች ናቸው። ሌላው አርበኛ ግንባርን ከመሰረቱ ሰዎች መካከል እነ ጀግናው ኮሎኔል ታደሰ ሙሉነ ናቸው ያልተማሩ እንዴ? እነኚህ ሰዎች እኮ ነው የመሰረቱት ይልደር። እነ ኢንጂነር ቅጣውን እጅጉ ናቸው ያልተማሩ እንዴ? አፈር ይቅለላቸውና ለመማር እንደው በቀለም ብለው እነሱ በሚያጠጉት ነገር እንየው ከተባለ እነ ተስፋዬ ናቸው ያልተማሩ እንዴ? ይህን ድርጅት የመሰረት እነ መስከረም እነ ኮማንደር መስከረም አታ ላይ ናቸው ያልተማሩ እንነጋገር ከተባለም ማለት ነው። በአጠቃላይ እነሱ አርበኛውን ዝቅ ማድረግ የህይወት መስዋዕትነት የከፈለውን ጀግኖቹን መስዋዕትነታቸውን አፈር ማልበስ ነው የተያዙ። በጀግኖች መቃብር ላይ የስልጣን መወጣጫ መሰላላቸው መስቀል ነው የተያዙ። አይሳካላቸውም። ይህን ለመጨመር ነበር ወንድሜ።
በጣም ጥሩ። በእርግጥ ብዙ ማለት ይቻላል። የግንቦት መሪዎች በጸረ አማራነት እንትናቸው በሽታቸው ከልክ በላይ የተጠናወታቸው ናቸው። በመሆኑም ከአገዛዙ ጋር ለአገዛዙ መልእክተኞች ሆነው ስለሚያገለግሉ በአሁኑ ጊዜ ቀጣይ ሸፍት እንደሚሰሩም ይታወቃል እና ኢትዮጵያ ዝነቅቶም እንደሚጠብቃቸው በተለይ አማራው ለህልውናው ለአንድነቱና ለክብሩ ያዘውን ትግል ከነዚህ አይነት ሸፍተኞችን አካካባዩ እንዳይደርሱ ለማድረግ ትግሉ መቀጠል ይኖርበታል ላለሁኝ። እስቲ ወደሚቀጥለው ጥያቄ እንትነበል። ሰዓታችንም እንግዲህ ትንሽ ሄደት ብሏል። ሌላው እንግዲህ እስቲ ከእናንተ አካባቢ አሁን ካላችሁ በተካየው ጣብዬ ስለ አዲስ አበባ ጉዳይ ላንሳና በአዲስ አበባ በሌላም ቦታ አማራው እየተፈናቀለ ነው። አማራው ኢላማ ሆኖ በየቦታው የድረሱን ጥያቄ እንትጥሮች ያሰማ ነው እና በተለይ አዲስ አበባ የሚመለከት በሚደረገው ምንጠራ በተለይ ይሄን አማራውን ወደ ክልል ሂድ እየተባለ የሚደረገውን ዘመቻ አማራው አማራው ወገን አማራው ነገድ በአካባቢ በዚህና ተላላችሁ እንዴት ይመለከተዋል? ይሄ ነገር በውስጡ ምን ይሰማዋል? አገይቷን የአንድ ነገድ ብቻ የማረግ ዘመቻዎች እየተካሄዱ ነው። በዚህ ጉዳይ ላይ የህብረተሰቡ ስነ ልቦና ምን ያገናዘበ ነው ትላላችሁ? እስቲ ይሄንን አርበኛ ክፈተው ጀምሩትና ከዛ ትከተላላችሁ ልጆቻችሁ።
በጣም ጥሩ። እንግዲህ የአማራው ኢትዮጵያዊነቱ መከፋት ብሎም ከአማራነቱ አማራን እንዳይሆን የተሰራበት የፖለቲካ አሻጥር ቀላል አልነበረም። ከአዲስ አበባ ተገፍቶ የወጣበት ዘመን ላይ ያለ ነው። በተለይ ደግሞ በአማራነቱ አማራ እንዳይኖር የራሳቸው የምክር ቤት 2.4 ሚሊዮን የት እንደገባ አልታወቀም ተብሎ የተነገረበት ዘመን የአማራ ታሪክ ዘመን ላይ ያለ ነው። በአጠቃላይ አማራው በአማራነቱ እንዳይኖር የተደረገበት በዘመናዊ በሕክምና ሴቶች እንዳይወልዱ የሆነበት ዘመን አልፏል። እንዲሁም በአካባቢውን በተለይ ደግሞ በመተከል በሱዳን ቦርደሮች እንዲሁም በትግራይ አዋሳኝ ቦታዎች ከአማራው ቦታዎች እየተቆረጡ ለትግራይ ጸለምት፣ ራያ፣ ጸገዴ፣ ወልቃይት እስከ አውደራፊ ያካለለ መሬት በ1600 ኪሎ ሜትር ከሱዳን አዋሳኝ ወደ ውስጥ 5 ኪሎ ሜትር ዘልቆ የገባ መሬት ከአማራው ተነስቆ ወደ ሱዳን የተሰጠበት ፓት የአማራ ታሪክ ላይ ያለ ነው። እንዲሁም በኦሮሚያ ከ83 ጀምሮ አማራው ታሪክ በታሪክ ነው ያልተነገረ ሚዲያም ያላወቀው አሁን የአማራ ህዝብ የኦሮሚያ ክልል ውስጥ በጣም በብዙ ሺህ የሚቆጠሩ አማራዎች ተበለዋል፣ ተፈናቅለዋል፣ ደብዛቸው ጠፍቷል። በአጠቃላይ በተለይ ደግሞ ከታላቁ አዲስ አበባ ከመዲናዋ ከአማራዋ ርስት እንዲወጣ ተገፍቶ እንዲወጣ የተደረገበት ታሪካዊ ስህተት መቼም ታሪክ ይቅር የማይለው ጥፋት ነው። በአጠቃላይ አሁን ላይ ግን አማራ በየአቅጣጫው በ27 ዓመት የተሰራበትን ፖለቲካ አሻጥር በደንብ ተገንዝቧል። ማንነት እንዴት አድርጎ ተከባቦ ማለት እንዳለበት እንዴት ማሳደግ እንዳለበት ገብቶታል። በተላላኪዎችና በአሽከሮቹ አማራን በማይወክሉ ታሪካዊ ጥፋት የሚሰሩ አድርባዮች መቼም ታሪክ ይቅር የማይላቸው ቢሆንም አሁን ግን አልፎ አልፎም ቢሆን የሚጸጸቱበት ሁኔታ ይኖራል ብዬ ማስበው። እንዳጠቃላይ ግን እንደ አማራ ማህበረሰብ ከአዲስ አበባ ተገፍቶ አማራ እዚህ በኋላ ሊወጣ የሚችልበት ሁኔታ አይኖርም። ባለፈውም የአማራ ወጣቶች ማህበር በባህር ዳር መሰረት ለምንድን ነው የአማራ ወጣቶች ማህበር አዲስ አበባ ላይ ጽፈቱ ማያደርግ ትልቅ ትረስ ጥያቄ ተነስቶ ነበር። ስለዚህ አማራ ከአዲስ አበባ ወጥቶ ባህር ዳር ላይ ወደ አንድ ጠርዝ ሊቀመጥ የሚችልበት ሁኔታ መቆም አለበት። ዋና ጽበቱ የአማራ ወጣቶች ማህበር ዋና ጽበቱ አዲስ አበባ ሊሆን ይገባል ተብሎ ተጠይቋል። ይሄንም ለማድረግ እየተንቀሳቀሰ ነው ያለው። ሌላው እንደ መንግስትም እንደ አዴፓ ከዚህ በኋላ በአሽከርነት በታዛዥነት የሚያደርጋቸው እንቅስቃሴዎች ሊኖሩ አይችሉም። ከመሆኑም ህዝቡ በችለተኝነት ወይም በዝምታ ሊመለከተው የሚችልበት ሁኔታ አይኖርም። በተለይ ደግሞ አማራነትን አሁን እየቀሰቀሰ እያስተባበረ እያደራጀ ያለው አብን ይሄን አበክሮ እየሰራበት ነው ያለው። እኛም እንደ ድርጅት እንደ አማራ ማህበረሰብ ይሄ ተፈጻሚነት እንዲሆን በየፊናችን በየአቅጣጫው እየሰራ ነው ያለ ነው። በአጠቃላይ ግን አሁን ያለው ወቅታዊ ሁኔታ በፍጹም ተመልሶ የአይጥፋት ዘመን አማራውን ወደ ዳር ለማውጣት የሚደረግ የፖለቲካ አሻጥር ሊኖር አይችልም። መጥቷል። ከዚህ በኋላ ማንም ያውቅላለው ብሎ ላይ ላይ መጥቶ ዲስኩሩን ሊያዳምጥበት የሚችልበት ጆሮ አይኖረው። በዚህ ደረጃ ማህበራዊ ንቃተ ህሊናው ከፍ ብሏል። የተማረውም ያልተማረውም በአማራነቱ በማንነቱ ከላይ እስከታች ወጥ በሆነ መንገድ ግንዛቤ እየፈጠረ እየሄደ ያለው። የነበሩት የጥፋት ዘመኖች ግን ታሪክም ቀም አይላቸውም። በታሪክም ተጠንቅሞ የሚያርክም አይደለም። የተፈጠረው ሳቦታጅ ቀላል አልነበረም። በአጠቃላይ አሁን ባለንበት ሁኔታ ላይ ግን እየተገፉ ዳር መውጣት ከአዲስ አበባ መውጣት አይቻልም፣ ከአማራነትም መውጣት አይቻልም። ዳር ድንበራችንም ማሳለፍን የሚሰጥበት ሁኔታ አይፈጠርም። ይሄ የመጨረሻው የአማራ ህዝብ
የደረሰበት ዋና አራት ነጥብ ነው። በጣም ጥሩ። እስቲ በዚህ ትንሽ አጠር ሁኔታ አርበኛም ደማርያም የሚጨምሩበት ካለ
መልካም ልጨምረው። እንደሚታወቀው እንግዲህ የኛ አሁን ያለው የፖለቲካ ሂደት በእኔ አመለካከት ከአጎት ወደ ገመችስ ነው የተቀየረው። እንደሚታወቀው አሁን ያለው የሀገራችን ፖለቲካ የትግልግልነት ፖለቲካ ወይንም ደግሞ በእነሱ ቋንቋ የኬንያ መሬቱንም ሰማዩንም ሁሉንም ነገር የኛ ነው አይነት አመለካከት ነው ያለው። እንግዲህ እንደሚታወቀው በታሪክ ከሄድን አዲስ አበባን የመሰረታት ማን ነው? እነሱ ፊንፊኔ የሚሉ ፊንፊኔ የሚባል ቃልስ መቼ ነው የተጀመረው ብለን ታሪክ ማከላለፍን ይችላል መከራከር የሚችል ካል። ግን እንዳለመታደም ሆኖ ቀን ወይም ደግሞ ጊዜ የሰጠው ቅል ድንጋይ ይሰብራል እንደሚባለው ሆኖ መግቢያ ላይ እንዳልኩት የሀገር መስራች የሀገር ቋሚና ምሰሶ የሆነ ህዝብ በመሰረተው ሀገሩ እየተገፋ እየተሰደደ ነው አዲስ አበባን ጨምሮ። ይህ በዋናነት እንደው ዝም ብሎ የሚደረግ አይደለም። የኦሮሚያ ፕሬዝዳንት የነበሩት አቶ ለማ መገርሳ አሁን የፌዴሬ የመከላከያ ሚኒስተር ሆነው የተሾሙ የአዲስ አበባን ዲሞግራፊ ለመቀየር እየተንቀሳቀሱ መሆናቸውን በግልጽ ተናግረዋል። የዛሬው ከንቲባ አቶ ታከለ ኡማ የአዲስ አበባ ከንቲባ ሆነው በህገወጥ ከመንጣታቸው በፊት አዲስ አበባ ፊንፊኔ ወይም የኦሮሞ መሆኗን የማያውቀው ወይም ደግሞ የማይመለከተው ነገር ካለ ቃል በቃል ባንለው መንገዱ ቸርክ ያደርግለት የሚል በፌስቡክ ገጻቸው ያሰፈሩ ሰው ናቸው። እንግዲህ ስለ ልዩ ጥቅም የሚያወራ ኦሮሚያ በአዲስ አበባ ላይ ልዩ ጥቅም አላት ብሎ የሚናገር ሰው አማራውንም ሆነ ሌሎች ኢትዮጵያውያንን እኩል አይቶ አንድ አድርገው የበኩላይ አይቶ ፈተ ይሰጣል ጥቅም ያቋጣል ግዴታም ካለ እኩል ግዴታውን እንዲካፈል ያደርጋል ማለት ዘበት ነው። ስለዚህ አማራ እየተገፋ ነው ያለው በመሰረተው ከተማ አዲስ አበባ ላይ ብቻ ሳይሆን በመላው ኢትዮጵያ አማራነት ወንጀል እስከሚሆን እስከሚመስል ድረስ አማራ ስለተሆነ ብቻ እየተገፋ እየተሰደደ ነው ያለው። አዲስ አበባ ላይ እነ ጆዋር መሐመድ እንደፈለጉ በሚፈነጩበት አገር ሰዎች ሪታቸውን አንበላም ብለው ሽምብራ ቆርጠው በቆጠቡት ገንዘብ የገነቡት ቤት አይከፋፈልም ብለው ይህ ቤት ከተከፋፈለ ቄሮ አሳየኝ ከዚህ ሙተን እንገኛለን እንጋደላለን ይል የጦርነት ነጋሪት የሚጎስ ህዝብና ህዝብን ለማጋጨት መከራውን የሚያይከን የሚዲያው ባለበት አገር ሀብት ንብረት ባንክ እየዘረፈ ሌሊ ሆቴል ላይ መንግስት እየቀለበው የኦነግ መሪ ባለበት አገር እነ እስክንድር ነጋ ዛሬ ጨምሮ መረጃው ሁላችንም አይተነዋል። ባለፈው ባልደራሱ ራስ ሆቴል ሊሰጠ የነበረው መግለጫ በፖሊስ ታገደ። እስክንድር ነጋ ከሰናይት መልቲሚዲያ ጋር በመተባበር ኢትዮጵያ ሆቴል ላይ ሊሰጠ የነበረው መግለጫ ከሳምንት በፊት ታገደ። ዛሬም በተመሳሳይ ሂልተን ሆቴል ላይ ሊደረግ የነበረው መግለጫ በተመሳሳይ ታገደ። ለምንድን ነው የታገደው? አዲስ አበባዎችን ስለሚያስተባብር ብሎም አማራዎችን ዘብና ጠበቃ ይሆናል ብለው ስላሰቡ። ዋናው ነገር ግን እኔ መናገር የምፈልገው ከዚህ በኋላ ከሊሰ ተስፋነት ነው። በአማራ ህዝብ ደም ወደ ስልጣን መውጣት አይቻል። አማራ እየተገደለ አልቅሶ የሚመለስ ማህበረሰብ አይደለም። አፈታተሩ ስነ ልቦናው እሱ አይደለም እንዴ? የአማራ ማህበረሰብ በፍትናው በፍቅር ተመጣጥቶ አልቃውን ለቆ እግሬን አጥቦ አብልቶ አጠጥቶ የሚሰጥ ተንከባክቦ የሚሸኝ ማህበረሰብ ነው። በርሱ ከመጣበት ደግሞ ግንባሩን ብትለው የማይመለስ ነው። ስለዚህ ተከባብረን መኖር ካለብን ተከባብረን እንኖራለን። ተከባብረን መኖር ካልቻልን ደግሞ ለማን ጦሱ ሊበዛ እንደሚችል ዛሬ ሁሉንም ነገር የኛ ነው ብለው የሚያስቡ ሰዎች ቆም ብለው ሊያስቡት ይገባል። ቀደም እንዳልኩት የአማራ ማህበረሰብ ከዚህ በኋላ የሪዮት ዓለም ጉዳይ ሳይሆን የህልውና ጉዳይ ነው። የህልውና ጉዳይን ለማስቀጠል ደግሞ መከፋፈል ባልሆነ ባልሆነው መጓተት ገመድ ጉተታው መግባት የለብንም። ችግር ካለ ከቤታችን እንነጋገር በራችን ዘግተን ጥላቶቻችን አይሳለቁብን አይሳቁብን ከዳዳ አንክፈል። ስለዚህ በጋራ ጥጥ በጋራ ሆነን የመጣብንን የጥፋት ጊዜ ማለፍ አለብን። ይሄን ጊዜ ካለፍን አይደለም ለኢትዮጵያ ለምስራቅ አፍሪካ መጥቀም የሚችል አይደለም ለምስራቅ አፍሪካ ለጥቁር ህዝቦች ሁሉ ነጻነትን ያቀዳጀን ማህበረሰብ ውስጥ ስለተወለድን። ስለዚህ መልካም በዋና እንደ ትግሪ ከተንደ ያለው እኛ እንዴት ነው እየተመለከት ነው ያለው ነው አሁን በአንነት ያማራውን ትግል እኛ ያማራውን ትግል በንስራይ ነው እየተከተል ነው ያለ እየተመለከተን እየታዘብን አስተያየት መስጠት ካለብን ማስተያየት እየሰጠን አስተያየት መስጠት ብቻ ሳይሆን ግንባር ቀደም እንዲሆን ተሰልፈን የምንችለውን ነገር በሙሉ እያደረግን ነው ያለ ነው ያማራውን ጥፋት ያማራውን ስቃይ ያማራውን ስደት ያማራውን መከራ ለማቃለል ብሎም ለማስወገድ ይሄን ለማድረግ ደግሞ እንዳልኩት ቀደም የተለያየ ሪዮት ዓለም ያስፈልገንም አሁን ከማንኛውም ኃይል ለአማራ ህዝብ ተጋደራለው ከሚል ጋር አብረን ነው እየሰራን ያለነው ፎርማል በሆነ ወይ ኢንፎርማል በሆነ ወይ በአጠቃላይ። ስለዚህ ለሌሎች ጓደኞቼ እድልልስ አመሰግናለሁ።
እሺ አመሰግናለሁ አርበኛ አምደ ማርያም። አሁን እንግዲህ የማጠቃለያ 4 ደቂቃ ብቻ ነች ያሉኝ 2 ደቂቃ ለአርበኛ ክፈተ 2 ደቂቃ ለአርበኛ ታሪኩ ልስጥና መጨረሻ መልእክት ብትምታሰሙት ካለ በላይ ግዝም እንገናኛለን። ሰፋ ያለ ጉዳዮች ኖሩናል እናንተ ፈቃደኞች ስለሆናችሁ ድረስ ጥያቄዎች ኖሩናል መልስ መስጠት ያለባችሁ ጉዳዮች አሉን። እስቲ ለአርበኛ ታሪኩ ልስጥና መጀመሪያ 2 ደቂቃ ከዛ አርበኛ ክፈተው በ2 ደቂቃ እንደዚህ ያጠቃሉናል። መስመር እርሶና አርበኛ ታሪኩ።
እሺ ታምጥሮ እንግዲህ አሁን ጓዶች ለተቀሱ ተማራው ይሄን ጉዳይ በምን ያዋን እንዴት ያዋን ካቧናት እንዴት ሊሆን ይችላል በሚለው ነገር ላይ አማራ ወደ አንድ መምጣት አለበት። ከማንኛውም አማራ ውስጥ ሆኖ በዚህ ጉዳይ በተለያየ ጎራ አማራነትን መግለጽ የሚችለው ኃይል ጋራ አንድ ላይ በመሆን አማራውን ጥቅም ማስከበር አማራውን ሙሉ በሙሉ እንደውም ማስከበር ይቻላል ብለን ነው የምናስበው። እኛም ከዛው ግንባር ቀደም ሆነን ነው የምንገኘው። የሚከፈለው መስዋዕትነትም ካለ ለመክፈል እኛ ዝግጁ ነን። ለዚህም ደግሞ ሁሉም በየአካባቢው በየተለያየ ቦታ ላይ እንደሚሰማው ስለ አማራው ጉዳይ ተብሎ በየበሩ ደጃፍ ተከፍቶ ተከፍቶ አለ። ያ ነገር ክፍተት እንዳመጣ ወደ አንድ መተን የጋራ የሆነ ችግራችንን በጋራ መፍታት እንችላለን፣ አካባቢያችንና ሀገራችን ማዳን እንችላለን የሚል ሀሳብ አለን። በዛ ውስጥ አማራው ይሄን ነገር በቀላል ማየት አንዱ አንዱን መክፋት ሳይሆን ወደ አንድ ተጠግተን ተጠጋግተን በአንድ ስትንፋስ ተንፍሰን ችግራችንን መፍታትና ወደምፈለገው አቅጣጫ መጓዝ ይቻላል ብዬ ነው የማስበው።
በጣም ጥሩ።
ይሄ ነው ያለኝ ሀሳብ።
በጣም ጥሩ። እሺ፣ አርበኛ ክፍተው እንደ ሁለት ደቂቃ ውስጥ እንደዚሁ ይቅርታ ጋር።
በጣም ጥሩ። በአጠቃላይ አንተራይ ለውጥ ከተፈጠረ በኋላ ኢትዮጵያ ውስጥ ያለው አንተራይ ለውጥ ምን ይመስላል? የአማራ ህዝብ በዚህ አንተራይ ለውጥ ውስጥ ተጠቃሚ ነው? ማን ነው ተጠቃሚ በዚህ አንተራይ ለውጥ የሚሉ ጥያቄዎች ከተነሱ ምንም ጥርጥር የለውም ቲፒኤልኤፍ በአንተራይ ለውጥ ተጠቃሚ ነው። ኦነግ በአንተራይ ለውጥ ተጠቃሚ ነው። እንደ አጠቃላይ የአማራ ህዝብ በዚህ በተፈጠረው አንተራይ ለውጥ ተጠቃሚ አይደለም። የሚሰመርበት እንዲገባ በኢንዱስትሪ መንግስትም ሪፎርም አደርጋለሁ እያለ የሚለው ይናገራል። ሪፎርም አያደርግም። በተግባር የምናየው ነው። በየጊዜውም የምንጨቃጨቅበት ሀሳብ ነው። የአምራል ከማን ከብቻውም ጊዜ በበለጠ ችግር ውስጥና ውጠት ውስጥ እንዳለ ምንም ሊዘነጋ የማይችል ጉዳይ ነው። ከመቼውም ጊዜ በበለጠ ቲፒኤልኤፍ በዛ ኦነግ የመደብ ጠላት አድርገው ሰቅሎ የያዙ በወቅቱ ያሉትን አማራዎች ቅማንትን በማስነሳት አገውን በዛ በማስነሳት ከሱዳን ጋር ሌላ ስምምነት፣ ከግብጽ ጋር ሌላ ስምምነት ብቻ በዙሪያ ገቡ። በአጠቃላይ አማራ ላይ ያለው የተደቀነው ጦር ቀላል እንዳልሆነ ሁላችንም ልንገነዘበው የሚገባ ነው። የተፈጠረው አንጻራዊ ለውጥም ቢሆን የአማራ ምን ያህል ተጠቃሚ ሆኗል የሚለው ነገር በተወሰነ ደረጃ የመናገር ነፃነት ብቻ ነው የተጠናቸው። ሌላ ግን እንደ መንግስት ሌሎች አሁን ለምሳሌ ኦሮሚያ ውስጥ በሚገር ሁኔታ ብዙ ለውጦች እየፈጠሩላቸው ነው። ትግራይ እንዲሆን ከተፋላ መቃመር ወጥቶ አንስራፍቶ ማንም ሚነካ ኑሮ የራሱን ትግራይ ሪፐብሊክ የመሰረተበት ሁኔታ ነው የሚታየው። የፌደራል መንግስት አቅም በላይ የሆነበት ሁኔታ ነው ያለው። ስለዚህ ተጠቃሚ የሆነበት ሁኔታ ነው እንዲሁ ዝም ብለታ ያለ እና እንደ አጠቃላይ አማራ ህዝብ በጣም ትልቅ ተግዳሮት ችግር ውስጥ ነው ያለው። ይህን ችግር ዝንብሮ የምንመለከትበት ሁኔታ አይኖርም። በጥልቀት ሊታይ ሊመረመር የሚገባበት ጉዳይ ነው። ምሁራኖች በዚህ ጉዳይ ላይ ሊያጠኑ የሚገባቸው አቅጣጫ ሊያሳዩ የሚገባቸው ፈርማዝ ያለበት ትግልም ካለ ፈርሚዝ ከላይ እስከታች ያለው አማራ ማህበረሰብ በንቃት ሁኔታዎች እያየ መደራጀትና መጠናከር ካልቻለ የተደቀነበት ችግር ቀላል አይደለም። በአንድ አመት በሁለት አመት የሚፈታም ችግር አይደለም። ትልቅ ችግር ነው ያለው። በዛ ሱዳን ሌላ ችግር ነው። ኢትዮጵያ ዛ ችግር አለ እና በአንድ አጠቃላይ አማራ አቀፍ ያለው ችግር ከባድ ነው። ለውጡም በአማራ ህዝብ ውስጥ ምንም ያህል ለውጥ አለ ብለን አናስብም። እንደ አጠቃላይ ግን የዚህን ህዝብ ህልውናና ህልውና ለመታደግ ከመቼውም ጊዜ በላይ ከጸጥታው ጎን በመቆም አስፈላጊ ዋጋ ለመክፈል ድርጅት ያሰልፈናል። ዋጋ እንከፍላለን፣ እየከፈልን መተናል። እንደ አጠቃላይ ደግሞ ስልጣንበት የነ አንድ
እሺ፣ በጣም እናመሰግናለን አርበኞቻችን፣ አርበኛ ክፈተው፣ አርበኛ ለማርያም፣ አርበኛ ታሪኩ። በጣም የጊዜ ጥረት በማጋጠሙ ነው ብዙ ሐሳብ እንዳላችሁ ይገባኛል። ያማራውን ህልውና ትግል ከነበራችሁበት የመከራም ዘመን እንደገና አሁንም ቢሆን ትግሉ ተመዝማዛና የከፋ እየሆነ ቢመጣም ለዚህ ኃላፊነት ያላችሁን ድርሻ ለማበርከት የነበራችሁን አንበሳ ድርሻ አሁንም ለመወጣት ቋሚ የሆነ ጠንካራ ቋም በመገልጻችሁልናል እኛም በርቱ ተበራቱ ማንኛውም አማራ ለጎናችሁ መቆም አለበትን ጥሪያችንን አሰማለን ለዛሬው ለሰጣችሁን ያመሰግንኩኝ ባድማጮቻችን ስም በዚህ ምሰናበታለን ጤና ይስጥልኝ
በልሽ እናመሰግናለን ያ
ጤና ይስጥልኝ
እውነትና ጀምበር ያደረ ይጠራል ህሊና ንጹህ አእምሮ ስብእና የሰው ልጆች ክብር አክሊል ናቸው በሰው አይን ጆሮና ልብ ስለሚታየው ስለሚታሰበው ስለሚደመጠው እውነተኛ ጎዳና መያዝ አእምሮዊ ብቃትን ዕውቀትና ችሎታን ያስተናግዳሉ በህሊና ውስጥ ንቁ የሰብአዊነት ህይወት ካለ የህብረተሰብን ጉዳይ የራስ ጉዳይ መሆኑን በውስጡ ያሳድራል። የዘመኑን ተግዳር ለመረዳት ህሊናን ከወቅቱ ሁኔታ ጋር ማዛመድን ይጠይቃል። ቡያኔ ዘመን የዛሬው ለነገ የሚሆን የታሪክ ሰንሰለት በመቋረጡ ምክንያት ህልውናችን ዋስትና አጥቷል። ይህ ሁኔታ ለ28 ዓመታት ተንጸባርቋል። የታሪክ መራቆት ብሔራዊ ባህሪ እንዲሆን ተደርጓል። ብሔራዊ ግዴታን የትውልድን ኃላፊነትን አራግፎ የጣለ ትውልድ በዳያስፖራው ከተሰባሰበ ወዲህ አገር ሻጩና አሻሻጩ ተበራክቷል። ህሊና ያላቸው ሰዎች ወጣ ብለው በፊት ለፊት ለመጋፈጥ ያለመቻል በአገርና በህዝብ ላይ እየደረሰ ያለውን አደጋ ምን ያህል እንደጎዳን ላለፉት 30 ዓመታት አይተናል። በአንድ አገር ላይ ህሊና ቢሶች ከሚያደርሱት አደጋ ይልቅ ተከናንበው የተኙ ለዘብተኛ ምስክሮች የሚያደርሱት አደጋ እጅግ ጎጅነት አለው። የእውነት ምስክሮችና የአገሪቷ ምስክሮች አድርገን የምንመለከታቸውን በማጣታችን ምክንያት ቅጥፈት እንዲነግስና በሐሰት ጎዳና ለሚመላለሱ ተገዢ ሆነናል። ዲያስፖራው ላለፉት 28 ዓመታት በህሊና ውስጥ ሲዘራው የቆየው የጸረ ኢትዮጵያ መንፈስ ምክንያት ልቦናው በክፋት ተሞልቷል። ይህችን አገር ከዚህ ትውልድ በፊት በደማቸው ያስከበሯት ሰዎች እንደነበሩና ጥለው የወደቁትም እንደቀደሷት የሚረዳ ትውልድ በዲያስፖራው ባለመገኘቱ ምክንያት ላለፉት 28 ዓመታት ጥቅመኞች ተበራክተውበታል። ግማሹ በንጹሃን ደም ከተጨማለቀው ሰው በላ አገዛዝ ጋር የታማኝነት ባለሟልነት ማዕረግ ለማግኘት ሲባትሉ፣ ግማሹ ደግሞ የከፋፋዮችና የጸረ ኢትዮጵያ ተጠሪ ከነበረው ግንቦት ሰባት ጋር በመዳከር የህዝብ መብትና የህልውና ጥያቄ መተዳደር ያላደረጉ ግብር ከፋይ ሆኖ ቆይቷል። የህዝብ ልቂት በሪታ ሲጣራ በፍጥራ ታሪክ የጥላቻ ሐውልት ሲያሳንጽና ሲመርቅ የነበረ ዲያስፖራ ጀሌ በአሁኑ ወቅት የጋሉ ፍሞችን የሚያገላብ ትውልድ መፈጠሩን ሲያይ ከስህተቱ ሳይማር አሁንም ያገዛዙን ድሜ ለማራዘም ደፋ ቀና እያለ ነው። በዳያስፖራው ላለፉት 28 ዓመታት ለህሊናው ለህዝብና ለአገሩ የሚቆረቀር የእውነት ተሟጋችና የሞራል ልዕልና የተቀዳጀ ሙሉ ሰው እንዳይገኝ ዘመቻ ተካሂዷል። የግል ጥቅም አሳዳጁ አፋሽ አጎንባሹ ስለሞሉበት ለሀገር ቤዛ የሆኑት ድምጻቸው ከፍ ብሎ አልተደመጠም። ሐሞተቢስ አወዳሾችና አስመሳዮች ተጥለቅልቆ የኢህአድግን መራሹን አገዛዝ ብፁዕ አድርገው የውዳሴ ከበሮ ሲመቱለት የነበሩትን ዘርዝሮ ለማቅረብ ማሰብ አባይን በጭልፋ አጋብቶ ለመጨረስ እንደ መሞከር ያህል ሆኖ ያስቆጥራል። ከምሁራን እስከ መንፈሳዊነታቸው የበዛ ሃይማኖት መሪዎች በግል ጥቅማቸው ታውረው ከአገዛዙ ጋር እጅና ጓንት በመሆን የጭቆን አገዛዙን ዕድሜ ለማራዘም በሐሰት መስካሪነት ሲቀርቡ ተስተውለዋል። ዛሬም ከዚያ ፈቀቅ አላሉ። የሞራል ዝቅጠት በትላንትና ወይንም በዛሬ የዕድሜ ገደብ የሚለካ አይደለም። በዘመነ አብይ የአሸርጋጅነት ባሕሪያቸውን ለማሳየት በመደዳ የቆሙ አሉ። የሞራል እሴት በእጅጉ መዝቀጡን የሚያስረግጥልን የአገዛዙን ድርጊት ለመንቀፍም ሆነ ለዘላቂ መፍትሔ በመሻት ከሕዝብ ጎን ከመቆም ይልቅ በተዘፈነለት ለመደነስ በተደገሰበት አሳላፊ ለመሆን የአብይ ማራገቢያ ለመሆን የሚያደርጉት መገፋፋትና ሽሚያ ዛሬም ሕሊና ሞራል እውነት የረከሰበትና የተዋረዱበት ዘመን ላይ እንደምንረግጥ ማሳያዎች ናቸው። ዛሬ በአብይ ንግግር ኢትዮጵያዊነት እንደተሰማቸው ዛሬ ገና በፈቃደኝነት ኢትዮጵያዊ እንደሆኑ አስመስለው የሚጨፍሩ ሁሉ ግላዊ ጥቅምን ለማርካት ካልሆነ በስተቀር ሕሊናና የስብዕና ክብር አይመጥነውም። መክሊታቸውን እንደ ጉሊት ሽንኩርት ለሽያጭ ለማቅረብ የተሰናዱ አዳዲስ ወዳደሮችና እንታይባዮች መበራከታቸውን እያየን ነው። ዲያስፖራው አገሪቷን እያሰመጣት ያለውን የመከራ ረግረግ ለመረዳት ለማየት የተሳነው ለምንድን ነው? እልፍ አላፍ ዜጎች መተኪያ አልባ ሕይወታቸውን በመገበር የትውልድ ግዴታቸውን ሲወጡ ዲያስፖራው ለኢትዮጵያዊነት የለውጥ ኃይል ለመሆን ብቃት ያጣው ለምንድን ነው? ዜጎች በምርኮኛ ሕግ ተቀፍድደው ውለው የሚያድሩበት ክልል ተበጅቶላቸው የጋራ ሕልውናቸውን ሲፈታተን በጭቋኞች ፈቃድ ለቆመው አገዛዝም ሆነ በድምፅ አልባ ተወካዮች አጃቢነት ለጸደቁት ሕግጋት አለመታዘዝን በእንቢተኝነት አመጾች ሲያዥጎደጉዱት ለዲያስፖራው ጉዳዩ ያልሆነው ለምንድን ነው? የተቋጠረው የምሬት ጽንስ አገዛዙ ያጸደቀውን ፌዴራሊዝም በመናድ የተከበረች የታፈረች አንድ አገር አንድ ሕዝብ አንድ ሰንደቅ ዓላማ እውን ለማድረግ ሲዋደቅ የውያኔ የተራዘመ ክንድ ከሆነው ከአብይና አጋሮቹ ጋር ለመዝፈን ለምን አስፈለገ? ዞሮ ዞሮ እነዚህ ጉዳዮች የሚወስዱን ሕሊና ሞራል ስብዕና ወደምንላቸው ብርቱ ጉዳዮች ነው። ሕሊና በወያኔ ዘመን ለትንሹም ለትልቁም ለገዥውም ለተገዥውም ደብዛዋ ጠፍቷል። ኢትዮጵያ ሰው አይብቀልብሽ ተብላ የተረገመች ይመስል ለወገኑና ለአገሩ የሚቆረቆር የሞራል ልዕልና የተቀዳጀ ሰው ድሃ ሆናለች። በመሆኑም ለጊዜያዊ ጥቅም ተሸናፊው እንዳሸን ሞልቷል። ወያኔን ባንድ አንቃል ባዝለን እያሉ ሲማጸኑ የነበሩ ዛሬ ለአብይ አዲስ አሰላፊዎች ሆነው በሰልፍ መደዳ ቆመዋል። ዲያስፖራው በዚህ የተሞላ ነው። ግላዊ ፍላጎትና ባዶ ዝና ማርካት የዘመኑ ፈሊጥ ሆኖ ተይዟል። ዲያስፖራውን ከነዚህ ተውሳኮች ማጥራት ሰማይን የማረሰ ያህል አደጋች ሆኗል። ላለፉት አስርት ዓመታት ያህል ኢትዮጵያዊነትን ትርጉም አልባ አድርጎ በመሞገት በዲያስፖራው ሲያምታቱ ከነበሩት በዋነኛነት ግንቦት ሰባት ይጠቀሳል። በጸረ ኢትዮጵያ ንድፈ ሐሳብ የተለያየ ግራጋቢ ግንባሮችን መፈጸሙ የቅርቡ ትውስታ ነው። የመገንጠልን ጥያቄ ከሚያጦዙት አንስቶ እስከ ክልላችን አንሶብናል እስከሚሉት ድረስ ያሉትን አቅፎ ኢትዮጵያዊነትን ማስፈራሪያ በማድረግ በዲያስፖራው አስተዋውቋቸዋል። የማስተዋወቁ ሥራ የተከናወነው ደግሞ በኢሳት በኩል ነው። ይህ ድርጊት የአንድ አገር የአንድ ሕዝብ የአንድ ኢትዮጵያን ትግል ጽልመት ያላበሰ ለመሆኑ በዋነኛነት ተጠቃሽ ነው። በቅርቡ ግንቦት ሰባት ተንደርድሮ የአራት ኪሎን ምንጣፍ ከረገጠ በኋላ ራሴን አክስሜያለሁ የሚለውንም ቃለ መሐላ በማሰማት ኢሳት የኔ ነው ሲል ተደምጧል። የኢትዮጵያ ጠላቶች የሚባሉትን ሁሉ መድረክ ሰጪው ተቋም መፈረካከስ ደርሶበታል የሚለው ዜና ሰፊ ዘገባ አግኝቶ ሰንብቷል። የጥላቻ መርዝ የሚረጨውን ጃዋርን፣ የፈጥራ ታሪክ ተራኪውን ተስፋዬ ገብረአብን፣ የሻቢያ መሪዎችን፣ የኦነግን መሪዎችን፣ ኢትዮጵያን በመካድና በማስካድ የተካኑትን፣ ለቀሩትም ጸረ ኢትዮጵያ ኃይላት መድረክ ሲሰጥ የነበረው ኢሳት የግንቦት ሰባት መሳሪያ አልሆንም በሚል በሁለት ጎራ ተከፍለው እሰጥ አገባ ሲወራወሩ ቆይተዋል። በመጨረሻም ለጊዜውም ቢሆን ፍቺው እውን ሆኗል። ስውሩ ቦርድም ጉዳዩን ለመሸፋፈን ቢሞክርም ንጋትና ጀንበር እያደረ ይጠራል ነውና ጉዳቸው ፈጦ ወጥቷል። ግንቦት ሰባት ሲያደርግ የነበረውን ድብብቆሽ ሰብሮ የእሳት ባለቤት ግንቦት ሰባት ነው የሚለውን እውነታ በማውጣቱ ለአንዳንዶች ዱብዳ ሆኗል። ግንቦት ሰባት ከኦነግና ኦፒዲዮ አገዛዝ ጋር ከተለጠፈ በኋላ ለምን ሲሸፋፍን የነበረውን ሐቅ ይፋ ለማድረግ ፈለገ የሚለው ጉዳይ በደጋፊዎቹ መካከል ውይይት ከፍቶ ሰንብቷል። ለተላላ ደጋፊዎቹ ድንገተኛና እንቆቅልሽ የሆነበት ምክንያት ግልጽ ባይሆንም ኢሳት ባለቤቱ ግንቦት ሰባት ለመሆኑ ሲገለጽ የቆየ ጉዳይ ነው። ኢሳት በግንቦት ሰባትና በሻቢያ ሲንቀሳቀስ የነበረ የጸረ ኢትዮጵያ ማቀንቀኛ ሚዲያ እንደነበር ሕሊና ያላቸው ሁሉ የሚረዱት ሐቅ ነው። ኢሳት ከየስብሰባ አዳራሹ የጭብጨባ ዘገባ፣ የጸረ ኢትዮጵያ መግለጫ ማስደመጫ፣ የጽንፈኞች ቃል አቀባይ ሆኖ የቆየ ነው። በሻቢያ የተወጠኑ ግንባሮችን ማስተዋወቅ፣ ሻቢያን ቅዱስ አድርጎ መቀባት፣ የኢትዮጵያን ሉዓላዊነት ፈተና ላይ የሚጥሉ ውሎችን ማስተዋወቅ፣ ብሔራዊ ጥቅሟን የሚያስደፍሩ ፕሮፓጋንዳ ውስጥ መዳከርን ከግንቦት ሰባት ለኢሳት የተሰጠ መመሪያ ሆኖ ቆይቷል። የግንቦት ሰባት አመራሮች በኢሳት መድረክ ላይ ልቅ ባጣና ባልተገራ አንደበታቸው ኢትዮጵያዊነትን ለፈተና የጣሉ ፕሮፓጋንዳዎችን ሲያሰሙበት ነበር። ጽንፈኞችን አግዝፎ በማቅረብ ኢሳት ከፍተኛ ሚና ተጫውቷል። ኢሳትና ግንቦት ሰባት አገር አውዳሚ ተልእኮ ሲፈጽሙ መቆየታቸው የሚዘነጋ አይደለም። ድርጊታቸው ትውስታችንና ቁስላችን ስለሆነ በፍጹም የሚረሳ አይደለም። ይህ የሚዲያ አውታር ከሰሞኑ በባለቤቱ በግንቦት ሰባት ውሳኔ የልዩነት ደቀ መዛሙርት ካነበሩት የተወሰኑትን አባርሬያለሁ ብሏት፣ ሌባ ሲካፈል እንጂ ሲሰርቅ አይጣላም ይባላል። ኢትዮጵያዊነትን ለመሞገት በሚደረግ እሽቅድድም የተነሳ ለጸረ ኢትዮጵያ ተልእኮ የሰበሰቡትን ገንዘብ ንክሻ ላይ ስለደረሱ ጉዳቸው ፈጦ ወጥቷል። በይገባኛል ክስ እንደሚጠመዱ ከወዲሁ መገመት ይቻላል። የጸረ ኢትዮጵያ ኃይላት ያፈሰሱላቸውን ዶላር ገና በልተው ስላልጨረሱት በአሜሪካ ምድር ሙግቱ ይቀጥላል። ለምን ቢባል ከጀሌዎቹ የተዋጣውና ከጸረ ኢትዮጵያ ኃይላት የተለገሰው በሚሊዮን ዶላር የሚቆጠረው ተጠልፎ ወደ ግል ሂሳብ መዘዋወሩን አስመልክቶ የተለያዩ ዘገባዎች እየቀረቡ ሲሆን፣ በድርጅት ውስጥ ያሉ አንዳንድ ዘራፊና አቀባባይ ሌቦች የለመዱትን የሞራል ድቀት ትርኢታቸውን ማሳየታቸው አይቀሬ ነው። ወዶ የገባን አህያ ቢጭኑት አይክፋው ነውና የኢሳትና የግንቦት ሰባት ግብር ከፋዮች የሚጫኑትን ተጭነው እነዚህን ዘራፊ ድርጅቶች ሰማይ ሰቅለው ሲያወሩ ኖረዋል። በደጋፊዎች ውስጥ ያለው ኋላ ቀርነት፣ ከልክ ያለፈ አጎብዳጅነትን፣ አለመጠየቅን፣ አለማሰብን አስፍነው የኢትዮጵያን ሕልውና አጠያያቂ ሁኔታ ላይ እንዲወድቅ አድርገውታል። የውር ድንበሩን በደመ ነፍስ እየተራወጠ ጭንቅላቱን ማሰራት የተቸገረ ጀሌ አሰልፎ በወሬና ባሉባልታ በባዶ ተስፋ የሚነዳ የህብረተሰብ ክፍል እንዲፈጠር ተደርጓል። ይህ ማሰብ ተስኖት የቆየው ጀሌ ባርነትን በወዶ ገባነት ተቀብሎ ለሥልጣን ጥመኞች መሰሪ ተግባር መሣሪያ ሆኖ ከቆየ በኋላ ዛሬ ራሱን የፍጥኝ አስሮ በኦነግና ኦፒዲዮ ለምትገዛ አገር እጁን ሰጥቷል። ይህን አሳፋሪ ውርደት ያኮናነባቸው ግንቦት ሰባትና ኢሳት ነው። የኢሳት ባለቤት ግንቦት ሰባት ለመሆኑ ነቢይ መጠየቅ አያስፈልግም። የኢትዮጵያ አንድነት ሬዲዮ ኢሳት ተመስርቶ የጸረ ኢትዮጵያ ቅኝቱን ሲያሰማ ከጀመረበት ዕለት አንስቶ ለአገር ወዳድ ኢትዮጵያን በተለይም በሚገለባበት የፖለቲካ ቀመራ የሚነዳውን ግብር ከፋይ እንዲረዳው ሳይታክተው እውነት ላይ የተመሠረተ ቅስቀሳዎችን ሲያሰማ ቆይቷል። ይሳት በግንቦት 7 እንደሚዘወር በተደጋጋሚ ገልጸናል። የኢትዮጵያ አንድነት ሬዲዮ ገና ከበፊቱ ይሳት ሲመሰረት ጀምሮ ይሳት ግንቦት 7 ነው፣ ግንቦት 7 ይሳት ነው ሲል ሐቁን አስገዝቧል። በዚያን ጊዜ አጫፋሪዎች የሆኑት አካኪ ዘራፍ ሲሉ ነበር። ዛሬ እውነትና ጅንበር ያደረ ይጣራል ነውና ሐቅ መራራ ብትሆንም ዛሬ ሁሉም ጨልጦ እንዲውጣ ተደርጓል። እውነት ምን ጊዜም ደብዛው አይጠፋም። ሳንሰማውና ሳናውቀው እስከዛሬ እንዴት እስካሁን አቀን ድረስ ደረስን የሚሉ ካሉ በድቅድቅ ጨለማውስ ለመኖር ራሳቸውን ፈቅደው የነበሩ ብቻ እንደሆኑ መረዳት የነሱ ፈንታ ነው። ይሳት የግንቦት 7 ንብረት መሆኑን ምስክርነት ከሰጡት መካከል ከግንቦት 7 ወጥተው ግንቦት 7 ዲሞክራቲክ በሚባል ወይም በሚል ተደራጅተው የነበሩት በግልጽ ቋንቋ ማጋለጣቸው ይታወሳል። የግንቦት 7ና የኢሳትን መሰበጣጠር አፍረጥርጥረው ተናግረው ነበር። ወቅቱም ከዛሬ 6 ዓመት በፊት ነበር። የዚያን ጊዜ እንዲህ ብለው ነበር፣ አህያ ቀንድ ቢያወጣ ቁራ ቢነጣ የነበረ ማንነታቸውን መለወጥ ስለማይችሉ በማይጨበጥ ህልም የሚነዱትን ጀሌዎች ከቅጥፈት ፖለቲካ ነጻ ማውጣት የጊዜው ጥያቄ ነው ሲሉ አትተዋል። ጤነኛ አምሮና ህሊና ላለው ሰው መልእክቱ ግልጽ ነበር። እነሱም ሆኑ የኢትዮጵያ አንድነት ሬዲዮ በወቅቱ ያቀረቡትን ሐቅ ለማገናዘብ ያቃተው በባዶ ተስፋ የሚወዛወዝ ህልመኛ እንዳለ መገመት ይቻላል። ኢሳት ገና ከመስረታው ጸረ አማራ አቋም ይዞ ነው የተነሳው። ይህ የሆነው የባለቤቱ የግንቦት 7 ፕሮግራም በመሆኑ ነው። ኢሳትና ግንቦት 7 የአንድ ሳንቲም ሁለት ገጽታዎች ናቸው። ዛሬ ጀሌውና ተላላው ለምን አዲስ እንደሆነባቸው ጉዳዩ አደናጋሪ ቢመስልም ህሊናቸውን አውርደው ለጎጠኞች ቃል አቀባይ ደሞዝ መክፈላቸው ግን ሊጸጽታቸው ይገባል። የአማራውን መደራጀት እያወገዙ ከጽንፈኞች ጋር ሲሞዳሞዱ የነበሩት ኢሳትና ግንቦት 7 በአንድ ዘመን በአንድ ወቅት ለጊዜውም ቢሆን የመክሰምም ሆነ የመፈራረስ ዕጣ ማግኘታቸው ለኢትዮጵያዊነት ትግል እፎይታ ነው። ከግራ ቀኝ እየረገጡ ሻሻቸው ከኦነግ ጋር፣ በሌላ ጊዜ ከሲዳማ ነጻ አውጪ፣ ከጋምቤላ፣ ከኦጋዴን ነጻ አውጪዎች ጋር የሚቧደን ሚዲያና ንቅናቄ ከእንግዲህ ምንም እርምጃ ሊራመድ አይችልም። ኢትዮጵያዊነት ነቅቷል። ኢሳትም ሆነ ባለቤቱ ግንቦት 7 በምትሃት የያዙት ግብር ከፋይ ከፍቶታል። ሐቆችን እያፈላለገ ነው። የወያኔ ፍልስፍና አስኳል የሆነው ግንቦት 7 ከነውሸታቸው ታማኝ ተቃዋሚ በመሆን ከኦፒዲዮና ኦነግ ጋር ተለጥፈዋል። ባለቤቱ ለአብይ ካደረ አሽከሩ በሆዳደርነት ተለጣፊ ስለሚሆን ቀደም ሲል ሲያስተዋውቋቸውና ግንባር ሲመሰርቱ ከነበሩት ጋር ተዋህደዋል። ኢሳትና ግንቦት 7 የኢትዮጵያዊነት ፎቢያ የነበራቸው ናቸው። በፕሮፓጋንዳዎቻቸው አጉልቶ ያሳዩት የነበረው በአንድ አገር በአንድ ሕዝብ በአንድ ኢትዮጵያ የኢትዮጵያዊነት ትግል እንዳይመጣና መከፋፈሉ ደግሞ እንዲጎላ ነበር። ግንቦት 7 በኢሳት ፕሮፓጋንዳ ያልፈጸመው ክህደትና ሸፍጥ የለም። ምን መሸጥ የለመደ እናቱን ያስማማል ነውና ግንቦት 7 አገራዊ ክህደቶችን የፈጸመ የዘመናችን የባንዳ ስብስብ ለመሆኑ ህሊና ያለው ፍጡር ይረዳዋል። በትላንትና በዛሬው በነገውም ታሪካቸው የግንቦት 7 መሪዎች ተክለ ሰውነት ህሊና ሸጦ በስልጣን ጥማት ማበድ ጋር የተያያዘ ነው። ግንቦት 7 ገና ከጀምሩ ዘረኛና ጸረ ኢትዮጵያ በመሆኑ ራሱ ይመራው የነበረው ኢሳትም ያቀነቅን የነበረው ወያኔያዊ ምስል ያለው ዘረኛና የጥፋት ሥርዓት ለማምጣት ለመሆኑ በስቱዲዮቻቸው የሚያስተናግዷቸው እንግዶቻቸው ማንነት ይመሰክራል። በወያኔዎች በኦፒዲዮ በኦነጋውያን ፕሮፓጋንዳ ምክንያት በተለያዩ ሁኔታዎች በሆዳቸው እንድትፈተኑ የስብዕና መመሰቃቀል ያጋጠማችሁ የትውልድ ማፈሪያዎች፣ እንዲሁም በየትኛውም አቅጣጫ የባንዳና የሀገር ከሃዲ ልጆች ስብስብ ለሆነው ግንቦት 7 ለምታጨበጭቡ አማሮች አንድ መልእክት አለን። ታሪካዊ ቂም በቀል አርግዘው ኢትዮጵያዊነትን ለማጥፋት በተለይም የእልቂት አዋጅን በአማራው ሕዝብ አውጀው ለሚንቀሳቀሱ ጽንፈኞች ያደራችሁ የክፉ መንፈስ ምርኮኞች በመሆናችሁ ሊነገራችሁ ይገባል። የግንቦት 7ና ኢሳት ጉዳይ አስፈጻሚ ተላላኪዎች ከጤናማ ህሊና መንገድ የወጣችሁ ለመሆናችሁ በግልጽ ቋንቋ መነገር ይኖርበታል። ታሪካቸው የቆሸሸና የትውልድ ማፈሪያ መሆን እሙን ነው። ወገኑን የሚያፈናቀልበትን ካፈናቃዮች ጋር የተዋደነውን ጽንፈኛ የሚደግፍ ኢትዮጵያዊ ነኝ ባይ ለጽንፈኞች በባርነት ማደር እንደሆነ ይቆጠራል። ሀገርና ሕዝብን እያመከነ ላለ የዘረኛ አገዛዝ ማደር የተራከሰ መንፈስ ተሸካሚ መሆን ነው። ከሞራልና ስነ ምግባር ማዕቀፍ የወጣ አስተሳሰብም ጭምር ነው። በኢትዮጵያ ሕዝብ ትግል ምክንያት ተገፍተው ከግንቦት ሰባት ፍች ለማድረግ የሚሞክሩት ቁጥራቸው ጥቂት የሆኑ ጋዜጠኞችን ንስሐ መግባት አለባቸው እንላለን። ዳግመኛ እነሱም ሆኑ ለወደፊቱ ካብይ በማምለጥ የሚቀላቀሉ ጋዜጠኞችን ሲያባብሉ ሲያሰባስቡ ለኢትዮጵያ የክፉ ቀን ደራሽ ለመሆን ስለሚከፈለው መሥዋዕትነት ብሩህ አስተሳሰብና እምነት በውስጣቸው እንዲኖራቸው የግድ ይላል። የቆሸሸ ታሪካቸውን ለማደስና ይቅር እንዲባሉ ከፈለጉ ለእውነተኛ ህሊና መገዛት ከወሰኑ የግንቦት ሰባትና የአጋሮቻቸውን ወንጀሎች ማጋለጥ ይኖርባቸዋል። ሲያምታቱና ሲያጭበረብሩ ኖረው እንደ ተበዳይ ለቅሶ እንዲደርሷቸው መደረጉ የቆየውን ስህተታቸውን እንዲደግሙ የማበረታታት ያህል ነው እንላለን። ድል ለኢትዮጵያ ሕዝብ። አድማጮቻችን በስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ተቃርበናል። የዛሬውን የሰኔ 2 ቀን 2011 ዓ.ም ተመረጥ ወይንም የጁን 9 2019 ስርጭታችንን ያስተናገድናችሁ ተኮላ ወርቁና እኔ ሞርቅ ሞላ ነበርን። ደህና ቆዩልን ይላል። በዚሁን ሰናበታለን። ድል ለኢትዮጵያ ሕዝብ። I'm gonna take a nap.